ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Ciao. አድማጮቻችን ሰላም ጤና ይስጥልን ያለን በድጋሚ ባለፈው ሳምንት ፕሮግራማችንን ባለመተላለፉ ይቅርታ እየጠየቅን እንግዲህ የዛሬው ፕሮግራማችንን በተመለከተ በቅድሚያ ስለ ጋሽ ታዲዮስ ታንቱ ሁኔታ አጠር ያለ ጽሑፍ አሰማችሁና ከዚያ በመቀጠል ደግሞ እዛው ሆኖና ምልክት ስጡን እኔ ስናገር አይዞ ረጋ በል ልቀቀኝ። አድማጮቻችን ከይቅርታ ጋር የቴክኒክ ትንሽ ችግር ገጥሞን ነበረ። እንግዲህ ባለፈው ሳምንት የኔን አለቀቀውም ማለት ነው
ተነቋለ
እንትኑ ይሰራል ወይ ነው ይሄኛው እነዚህ ነታቸዋል ችግር አለ። እስቲ ከዚህ ልናገር ከዚህ ይሄኛውስ
እስቲ ሞክ ይሄ ጊዜ አልነበረም ባለው
አሁን
ነው እዚህኛው ነው እስቲ ታገር።
አድማጮቻችን የቴክኒክ ችግር ገጥሞናል። እስቲ ከተስተካከለ አሁን የቴክኒኩ ችግር ተስተካክሏል ነው የሚሉት ቴክኒኩ አዋቂዎቹ። እንግዲህ ባለፈው ሳምንት ፕሮግራማችንስ ባለመተላለፉ ይቅርታ እየጠየቅን በዛሬው ሳምንት ፕሮግራማችን የተለያዩ አርዕስቶችን እንዳሳለን ብለን እናስባለን። በቅድሚያ ጋሽ ታዲዮስ ታንቱን በተመለከተ አጠር ያለ ጽሑፍ እናሰማለን። የእሳቸውን ሁኔታ በተመለከተ ጽሑፍ እናሰማችሁና በመቀጠልም እዚህ ስቱዲዮ ውስጥ ባለፉት ሳምንታት የጀመርነውን ኢትዮጵያችን እንዴት ተነሳች በሚል ርዕስ አዳዲስ አርዕስቶችን እየነካን በተለይ ኢትዮጵያ ውስጥ የተፈጸሙ ሁኔታዎችን እየተነካን ውይይት እናደርጋለን። እንግዲህ ይሄ ውይይት የባለሙያዎች ውይይት ወይም ኤክስፐርቶች ውይይት ሳይሆን ኢትዮጵያውያን እንደ ኢትዮጵያዊነታችን የሚሰማንን በግል የምናደርገው ነው። የሬዲዮንም አቋም አይደለም። እዚህ የምንሰራ የተለያየን ሰዎች በዚህ ሰሞን የተደረገውን የኢትዮጵያ ሁኔታ በተመለከተ ምን አይነት አመለካከት ያለን የሚለውን እንወያያለን። ዜና እንደተለመደው 5 ሰዓት ላይ ይቀርብላችሁና ከዜና በመቀጠል የሳምንቱ የእንግዳ የውይይት እንግዳ ፕሮግራማችን ከእንግዳችን ጋር ይቀርባል። የዛሬው እንግዳችን ለኢትዮጵያ ድምጽ ሬዲዮ አዲስ አይደሉም፣ ፕሮፌሰር ግርማ ናቸው። ፕሮፌሰር ግርማ ጋራ በተለያዩ አርስቶች ላይ ውይይት አድርገናል። በዛሬው አርስታችን ውይይት የምናደርገው ኢትዮጵያ ውስጥ እጅግ በጣም እየተስፋፋ የሁሉንም ህብረተሰብ በተለይ የሰርቶ አደሩን ህብረተሰብ፣ የማከለኛ ገቢ ያለውን ህብረተሰብ ስቃይ የሚያሳየውን የሙስና ሁኔታ በተመለከተ ኢትዮጵያ ውስጥ ራሱ የተለያዩ ሚዲያዎች ስለ ሙስና ያለውን ችግር የመንግስት መስሪያ ቤቶች በተለይ በትክክል አለመስራታቸው ህዝቡን እንዴት እንደሚጎዳውና ሀገሪቱን ወደኋላ እየጎተታት እንደሆነ የሚያሳዩ ዝግጅቶች እየተዘጋጁ ነው። ይህን በተመለከተ እኛም ከፕሮፌሰር ግርማ ጋር ውይይት እናደርጋለን። ይህን የመረጥንበት ምክንያት ፕሮፌሰር ግርማ ሰሞኑን የጻፉት አንድ አርዕስት አለ፣ The Making of a Beggar State የሚል ነው። በተለያዩ የኢንተርናሽናል ሚዲያዎች ላይ ታላቅ ተቀባይነትን አግኝቷል። ለምሳሌ ኤውሮ ኤዥያ የተለያዩ የተባሉ እንትኖች በተለያዩ ሚዲያዎች አንጸባርቀውታል። ይህን ጽሁፍ በእንግሊዝኛ ነው የጻፉት ከሳቸው ጋራ ለኢትዮጵያውያን እንዲደርስ ይህንን ዘ ሜኪንግ ኦፍ ቤገር ስቴት የሚሉትን ምን ማለት እንደሆነ ምን ማለታቸው እንደሆነ ኢትዮጵያን የለማኝ ሀገር እየሆነች እንደሆነና በለማኝነቷም መሪዎቿ እየቆሩ እንደሆነ ይሄ ደግሞ ለሀገሪቱ ውድቀት እንደሆነ በኢኮኖሚም በምኑ የሚያሳዩትን ከሳቸው ጋር ውይይት አድርገን እናሰማቸዋለን። እንግዲህ ለደረሰው የቴክኒክ ጉድለት እጅግ በጣም ይቅርታን እንጠይቃለን። በጣም የታደለ ሬዲዮ የሆነበት አንዱ ምክንያት አዳዲስ ሰዎች እየመጡልን ነው። እነዚህን አዳዲስ ሰዎች እያሰለጠንን ቴክኒኩን ራሳቸው እንዲችሉና ከዚህ በፊት የነበሩት ተተኪ እንዲያገኙ እያደረግን ስለሆነ ትንሽ ለተወሰነ ጊዜ ትግስት ይኑራችሁ። አንደኛ እነዚህ እህት ወንድሞች በነፃ የሚያገለግሉ ሁሉንም ወጫቸው ራሳቸው ችለው ትራንስፖርታቸውን ሌሊት ሌሊት ተነስተው እዚህ ድረስ መጥተው ተጉዘው የሚያገለግሉ ወንድሞች ስለሆኑ አስተያየት እንድታረጉና እንድትረዱልን እየጠየቅን ፕሮግራማችንን እንደተለመደው እንቀጥላለን። ከዚህ በመቀጠል ጽሑፍ ስለ ታዲዮስ ታንቱ እናሰማችኋለን።
እሺ አድማጮቻችን፣ የሚቀጥለው እንግዲህ ያው የሀገራችን ላይ ያለውን የፖለቲካ ሁኔታዎች ፍትህን፣ ህግን በተመለከተ ብዙ ጊዜ ስንወያይ ቆይተናል። ካለፈው የሀገራችን የፖለቲካ ስብራት፣ ኋላ ቀርነት፣ እልቂት ያልተማሩት የብልጽግና ፖለቲከኞች ሀገሪቱንና ዜጋዎቿን ወደ ተሻለ ልማትና እድገት ይወስዷታል የተባለው የስም ለውጥ እንጂ የዘርና የቋንቋ የክልል ፌዴራሊዝምና ቱባ የወያኔ በሙስናና በዘረፋ ህዝብን በብሔር በቋንቋ በክልል በማጫረስ የቀድሞ ልምዳቸውን በመጠቀም በንጹሐን ዜጎች ደም ሥልጣናቸውን ማራዘማቸውን ቀጥለዋል። 27 ዓመት ሲደመር አራት ዓመት የዜጎች በግፍ መጨፍጨፍና የካድሬዎች በሙስና መዘቀፍ መዘፈቅ በስልጣን አላግባብ መባለግ ኒፖቲዝም ከምንጊዜውም በላይ የከፋ ሆኗል። በጦርነት እየደቀቀች ላለች አገር ህዝብ ያገለግሉናል ብሎ በመረጣቸው የንጹሐን ደም ማፍሰስና የሀገር ሀብት ዘርፈው እውን መንግሥት አለ ብለን ራሳችንን እንድንጠይቅ ያደርገናል። ወደ ሥልጣን ሲመጡ አሳዳጅና ተሳዳጅ የለም ሲባል የነበረው በአምስት ዓመት ሳይሞላ ብዙ ክስተቶችን በዐይናችን አይተናል። ጋዜጠኞች፣ አርቲስቶችና በተለያየ ሙያ ላይ ያሉ ኢትዮጵያውያን በዚህ በብልጽግና መንግሥት ተስፋ ቆርጠዋል። የፍትሕ መዛባትና የሕግ የበላይነት ተጠያቂነት በአገራችን ለማስፈን ጥረት ቢደረግም ብዙዎቹ መሥዋዕትነት ቢከፍሉም የተስፋ ጭላንጭሉ የተዳፈነ ሆኗል። ላብነት ያህልም ጋዜጠኛና የታሪክ ጸሐፊ አቶ ታዲዮስ ታንቱን ሕግ የለቀቃቸውን ፖሊስ በመያዝ እስካሁን ፍትሕ በማጣት በወህኒ ቤት እየተመላለሱ ከዕድሜ እና ከጤና አኳያ ከፍተኛ ችግር ውስጥ መሆናቸው ይታወቃል። የሚገርመው የህወሓት ቀንደኛ መሪ የሆኑት አቶ ስብሐት ነጋን በከፍተኛ የጦር ወንጀልና በዘር ማጥፋት ሊጠየቁ የሚገባቸውን በዕድሜና በጤና በምህረት ከነ ቤተሰቧቸው ለቋል። ከኢትዮጵያም ለመውጣት ሙከራ ሲያደርጉ ኤርፖርት ውስጥ እንደተያዙ በመገናኛ ብዙሃን ሰምተናል። ይህ የፍትሕ ሥርዓት ምን ደረጃ ላይ እንደሚገኝ አንድ ማሳያ ነው። ሌላው ጋዜጠኛና የተራራ ሚዲያ አዘጋጅና አቅራቢ ጋዜጠኛ ታምራት ነገራ በሀገሩ ላይ ሐሳቡን በነጻነት መግለጽ ባለመቻሉ ዳግም ከነ ባለቤቱ ወደ ዳግም ስደት መመለሱን ሰምተናል። አርቲስት ሽመልስ አበራም የዚሁ የአሳዳጅና የተሳዳጅ ድራማ ሰለባ የሆነ ኢትዮጵያዊ ነው። እንግዲህ በአጠቃላይ ስናይ አቶ ታዲዮስ ታንቱን ሕግ የፈታቸውን በዕድሜያቸውም የገፋ ሲሆን በሕመምም እየተሰቃዩ ያሉት ፍትሕ እንዲያገኙ እንደገና አጥብቀን እናሳስባለን። እናመሰግናለን።
Oh, ጥሩዚ ቦታ አንድ ነገር አለ እንጃ ምን እንደሆነ ያስነካሽኝ ከሀገር ከሞላ ሰው የምለው አንቺን እንጃ ምን እንደሆነ አዲስ ምን አውቄ መወሰዴ በዛ ባንቺ መነጠቄ And how many hope And a faridulla Al tabakku tafta In gat hagengengho Ekrisha gulbota And jamin ndeho yasne kasingin kaager kawalla sum yemile wantin and jamin ndeho anes mna uke mwo sadi batza banchi manatake and jamin ho Alhun kum zangros rase Nikata hoy siwo tishi Mun ya naw ya nakam nishi Alhando na tiche yergib na basu Ginanda chigala nincha melasu Asu aina tonja yambi sara Just not to know the name and not the good And just On jitwa, work as up And throw your sunglasses but burn
I'm out of time. ቀመስከኝ አሉ መዳኒት በጠላ አንተን አስወድዶ ሌላ የሚያስጠላ በሜሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር
Now send it on, would the shallow of God.
የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ዛሬ በቅድሚያ እንደጠየቅናችሁ ይቅርታ እንድታደርጉልን ጠይቃለን። የቴክኒክ ችግር ስላለብን ነው። አዳዲሶች እያሰለጠኑ ስለሆነ ከይቅርታ ጋር እየታገሳችሁን። አሁን እንግዲህ ዛሬ አንድ አዲስ እንግዳ አጠር ያለ ውይይት እንድታደርገን ተጋብዛለች። ነገሩ እንደዚህ ነው። ኢትዮጵያ ውስጥ የሚደረገውን ጭፍጨፋ በተመለከተ ችግር ኢትዮጵያ ውስጥ እንዳለ በተደጋጋሚ በየቦታው ስለሰማን ይህን ችግር በተመለከተ በውጭ የሚገኙ ኢትዮጵያኖች እየተወያዩበት ነው። ዲያስፖራው አሁን ስቶክሆልም ውስጥ ሰላማዊ ሰልፍ ለማድረግ ዝግጅት ላይ እየተደረገ ነው። ይህን ሰላማዊ ሰልፍ በተመለከተ አንድ እህታችን ከእኛ ጋር ውይይት ታደርጋለች። ሰላም ጤና ይስጥልኝ ሳራ። እኛ ደህና ነን። አንቺ እንዴት ነሽ?
ሰላም ነኝ፣ ሰላም ነኝ። ስለጋበዛችሁ እናመሰግናለሁ።
ምንድን ነው የተፈጠረው? ምንድን ነው ሰላማዊ ሰልፍ ለማድረግ ያሰባችሁበት ምክንያት? የሰላማዊ ሰልፉ ዓላማ ምንድን ነው? ምክንያቱስ ምንድን ነው?
በሰሜን የነበረው ጦርነት ከተረጋጋ ይህም ነገር ይፈታል እየተባለ ነገሩ ወደኋላ ሲቆተት ቆይቷል። አሁን ግን ምንም ማቋጫ እንደሌለው እና እንደውም ብሶብሶ የኦሮሚያ ልዩ ኃይል ግድያ ውስጥ በቀጥታ ተሳታፊ እየሆነ መምጣቱን ያሳያል። ትላንትና ከተገደሉት 280 ሰዎች መሀል አብዛኞቹ በእስር ቤት ውስጥ የቆዩ ናቸው ተይዘው ተሰብስበው። ይህንን አማራን ከምስራቅ ወለጋ የማጽዳት ሂደቱ ተጠናክሮ እየተደረገ ስለሆነ በቃ ሊባል ይገባዋል። ሁሉም በኢትዮጵያዊነት የሚያምን በንጹሐን መገደል የሚቆረቆር ኢትዮጵያዊ ወጥቶ በቃ ለዚህ ነገር መፍትሄ እንዲሰጠው መጠየቅ አለበት በሚል ነው ሰልፉ የተዘጋጀው። አመት
ይሄ አሰቃቂ ግድያና ጭፍጨፋ መካሄድ ከጀመረ ቆየት ብሏል። ግን እስካሁን ድረስ ይቆማል፣ በተለያየ ምክንያት ይቆማል ተስፋ ቢደረግም ብዙ ሰዎች ግን የሚቆም አይደለም፣ ይሄንን መንግስት በደንብ ተከታትሎ ካላቆመው በስተቀር የሚቆም አይደለም በሚሉበት ጊዜ ሌሎቹ ደግሞ የለም የሰሜኑ ጦርነት የተለያየ ምክንያት ይሰጣሉ። የሰሜኑ ጦርነት፣ የግራው እንደዚህ፣ የቀኙ እንደዚህ፣ የሰማዩ እንዲህ እየተባለ ግድያው እየተጧጧፈ እንደቀጠለ ነው። አሁን ጭራሽ እንደሰማ ነው አንቺም እንዳልሽው የኢሳት ሬዲዮ ማን ነው ቴሌቪዥን አገር ቤት ያለው እንዳለው ከሆነ ከግድያው አምልጠው የጠፉ ሰዎች እንደተናገሩት ከሆነ የክልሉ ስፔሻል ጦር ኃይል በግድያው ላይ ተሳትፏል ብሏል። እና ይሄ ነገር የመንግስት ድጋፍ አለው ማለት ነው ወይስ ምንድን ነው? እናንተስ የዚህ ይሄንን የምታስተባብሩ እንዲህ አይነቱን ነገር ኢትዮጵያዊው እንዲነሳሳ
ለምን ኢንፎርሜሽኑን በተለያየ ጊዜ በቶሎ ቶሎ አታደርሱ?
እሺ አህመድ፣ ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ ዋናው ጥያቄ ነው የመንግስት እጅ አለበት የሚለው። ከዚህ በፊት እንዳልከው ብዙ ምክንያቶች ሲሰጡ ነበር መንግስትን ከተጠያቂነት ለማሳት። ቢያንስ እንኳን መንግስት ይሄን ግን እየተጠቀመ አይደለም ቢል እንግዲህ ያው ባለማስቆሙ ተጠያቂ ነው ብዬ እኔ በግለሰብ ደረጃ አምናለሁ። እና የኢትዮጵያ ጄኖሳይድ ፕሪቨንሽን ኢን ኢትዮጵያ የሚባለው ድርጅት ቀድሞ ሬድ አለርት ይሰጣል። ከዚህ በፊት ብዙ ሬድ አለርቶች በዛ አካባቢ ሰጡ። እነዚህ ሬድ አለርቶች ኢግኖር በመደረጋቸው ከቁብ ባለመቆጠራቸው ምክንያት ወይም እየታዩ በመተላለፋቸው ምክንያት እንዳለ የተሰጡት ሬድ አለርቶች በእውን ሲሆኑ አይተናል። በዛ ሰጡቶች ግድያው ሲፈጸሙ አይተናል ከቀናት በኋላ ማለት ነው። እና እኛም እንግዲህ እኔ በግለሰብ ደረጃ ከጠየቅኝ በጣም እንድጠራጠር የሚያደርገኝ ምንድን ነው? እኚህ ግድያዎች ከመፈጸማቸው በፊት ለመንግስት መረጃ ይደርሰዋል። እንዳልኩ ጄኖሳይድ ፕሪቨንሽን ኢን ኢትዮጵያ ደጋግሞ ከቀናት ከሳምንታት በፊት እዚህ አካባቢ ያልታወቁ የታጠቁ ኃይሎች እየሰፈሩ ነው፣ ህዝቡ ስጋት ውስጥ ነው ያለው፣ እዛ አካባቢ የጥምር ኃይል ይሁን ኢኤንዲኤፍ መከላከያ ሰራዊት መስፈር አለበት እየተባለ በተደጋጋሚ ይጠየቃል። በዛ ሁኔታ ውስጥ ግን አንዴም እንግዲህ ለነዛ ዜጎች መከላከያ ሲላክ አላየንም። አሁን ከዛም አልፎ እንደውም በጣም ነገሩን የከረረ የሚያደርገው ምንድን ነው? አሁን በዚህ በኪረም ወረዳ እንዳልኩ ሙሉ ለሙሉ አማራን ማጥቃት ተችሏል። ከ30 ሺህ በላይ አማሮች ተገደው ወደ 2 ቀበሌዎች ብቻ እንዲሰደዱ ተደርጓል። እነዛ ከዛ 2 ቀበሌዎች ግን ወደ ነቀምት ይሁን ወደ ጎጃም እንዳይጓዙ መንገድ ተዘግቷል። እነዚህ ሰዎች መገደል ብቻ ሳይሆን እንደ አመጦች ተይዘው ነው ያሉት። ሰዎች ማውጣት አልተቻለም። ነገሩን በጣም አሳሳቢ የሚያደርገው ምንድን ነው? ቁጭ ብለው ሞታቸውን እየጠበቁ ነው። ራሳቸውን መከላከል አይችሉም፣ እንዲወጡ አልተፈቀደላቸውም። እና ይሄ ነገር መቆም አለበት። ይህን ስታይ ይሄ ነገር የምርም የእውነትም የመንግስት እጅ አለበት ወይ እንድልኝ ያደርገኛል። እና እንዳልኩ ብዙ ምክንያቶች ከዚህ በፊት ተሰጥተዋል። የሰሜኑ ጦርነት አንዱ ትልቁ ምክንያት ሆኖ ወያኔ ከተመጣ ቲፒኤልኤፍ ከተመጣ እዛ ጋም ያለው ነገር ያቆማል፣ መንግስት ትኩረቱ ምድር ባያረጋ ሲባል ነበር። ግን ትኩረት አድርጎ እነዚህ ታጣቂዎችን ማስቆም ብቻ ሳይሆን ለንጹሀን ጥርቅና እንኳንና መከላከያ እንኳን አልተላከም። እና የኔን አሳስነት ከጠየቀኝ የመንግስት እጅ እንዳለበት እና ይሄ ነገር ሁሉም ኢትዮጵያዊ ወደ ሌላ ነገር ሳይባባል ወደ እርስ በርስ ጦርነት ሳይባባል ወጥቶ ዲናውንስ እንዲያደርገው እና ይቁም እንዲለው ነው የኛ ጥያቄ።
በጣም ጥሩ ሳራ። ይሄን ነገር ሰላማዊ ሰልፍ ያሰባችሁት እንደሰማሁት ከሆነ በሚቀጥለው ሰኞ መሰለኝ እንደዚህ ነው ሲባል የሰማሁት እርግጥ ነው?
ቀኑ ገና አልተወሰነም፣ ፍቃድ ጠይቀናል። ግን በሚቀጥሉት 2 ሳምንታት ውስጥ ይሆናል እና ሁሉም ሰው ተዘጋጅቶ እንዲጠብቀን ነው።
ኦኬ፣ አስቀድማችሁ ማለት። ኦኬ። በነገራችን ላይ ውይይታችን ከመጨረሳችን በፊት የስዊድን የሶሻል ዴሞክራቲክ ፓርቲ የፓርላማው አባል እና የህግ ክፍሉም ንዑስ ኮሚቴ አባል ፔተር ሎበሪ ለውጭ ጉዳይ ሚኒስቴሩ በፓርላማ ላይ በደብዳቤ የአማራውን ግድያ በተመለከተ በጣም አሳዝኗቸውና አስከፍቷቸው ጥያቄ አቅርበዋል። መልስ እየጠበቁ ነው። እሳቸውም በሚቀጥለው ሳምንት እሳቸውን ለማቅረብ እንሞክራለን። በአሁኑ ሳምንት አልቻሉም፣ በኤዩ ስብሰባ ስላለባቸው። እሳቸውም ይሄን ነገር አንስተውልናል፣ ተወያይተናል። እንግዲህ በሰፊው በሚቀጥለው ሳምንት ፕሮግራማችን ከእናንተ ጋር ውይይት እናደርጋለን። ምክንያቱም ኢትዮጵያዊው ለዴሞክራሲ፣ ለእኩልነት፣ ለሰው ልጆች መብት እታገላለሁ ሲል የነበረው ኢትዮጵያዊ ዛሬ ወያኔ ከወደቀ በኋላ ጭራሽ የባሰ ሁኔታ ሲፈጠር እንዴት ዝም አለ? ምንድን ነው ትግሉ የነበረው? በወያኔ ምትክ የዶክተር አብይን ስልጣን ማስጠበቅ ነው ወይስ የኢትዮጵያ ሕዝብ ለሕዝብ ለእኩልነት፣ ለዲሞክራሲ፣ ለሰው ልጆች መብት መከበር መታገል ነበር የሚለውን አብረን እንወያይበታለን። በሚቀጥለው ሳምንት በእናንተ ሰላማዊ ሰልፍ ላይ ሰፋ ያለ ውይይት እናደርጋለን። የሱድን ባለስልጣናትን ይዘን እንቀርባለን። እስከዛው ድረስ እናመሰግናለን። መልካም ቆይታ።
ባልታዩም ቦታ ሄደሽ ብቀርበት ዝታ ጊዜ ስለመንገደኛ እንደጀ ቆሟል መለክተኛ ደዳቤ የዝለኒ ካይኔማ አመለጠኝ ከንፈርሽ ተመሳሌ ካትሟል ብራናው ላይ ደዳቤ የዝለኒ ካይኔማ አመለጠኝ ከንፈርሽ ተመሳሌ ካትሟል ብራናው ላይ ብራናው ላይ ብራናው ላይ ልፋመታት ክረ
አስጥልን ከአድማጭ ደረሰን አንድ ጽሑፍ እናቀርባለን። ድሮና ዘንድሮ ለምን መንግስት የህዝብ ንሮሮ መስማት ተሳነው? ወይስ የሴራው አቀናባሪ መንግስት ይሆን? ድሮ በደርግ ጊዜ ነው የጎንደር ናቶች አንድ ከፍተኛ የጎንደር ከተማ ገዢ የነበሩ መላኩ ተፈራ የተባሉ ብዙ ወጣቶችን የከፍተኛ ጭካኔ ከተማው በደም በጎርፍ ስኪ ጥለቀለቅ ወጣቱን በሚገድሉበት ጊዜ ሮራቸውን እንዲህ ብለው አሰሙ። ድሮ መላኩ ተፈራ የእግዜር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም ብለው ነበር። ምን ያህል የንጹሃን ወጣቶች ልቂት በዛን ወቅት እንደነበርና የኢትዮጵያ እናቶች ጩኸት በንጹሃን ደም የሰከሩት ባለስልጣን ደንታም አይሰጣቸውም ነበር። ዘንድሮም የኦሮሚያው ገዢ ሽመልስ አብዲሳ ባክህ አታሳደኝ ባክህ አታሳርደኝ እኔ ኢትዮጵያዊ እንጂ እኔ አማራ እንጂ አይደለሁም አውሬ አራዊት እንሰሳ የምክር ቤት አባል ቢናገር ደንዳ ቢጮህም አንጋሳ ድንቄም ብልጽግና በስንዴ ማሳ ውስጥ ፎቶ እየተነሳ አራት አመት ሞላው በዘር በሃይማኖት ሲቆጥር አስክሬን የዜጎች ሬሳ ጌታ ሆይ አምላክ ሆይ ህዝብህን ተመልከት ወይ ፍረድ ወይ አንሳ ጌታ ሆይ አምላክ ሆይ ህዝብህን ተመልከት ወይ ፍረድ ወይ አንሳ። በዚህ ላይ ምክር ቤት አባል የተናገሩትን ቀንጨብ አድርገን እናሰማለን። ይህ የመንግስት አካል በዚህ ውስጥ እንደተሳተፈበት የሚያሳይ አንዳንድ ነጥቦች አሉት። ሁሉንም ማቅረብን ባንችል ጥቂቱን አንድ ሁለት ደቂቃ እናቀርብላችኋለን። ይቅርታ ቴክኒክ ጉዳይ ነው። እስክናቀርብ ድረስ ትንሽ ሙዚቃ አንተ ምትልልን
ዜናው ድረስ ኢትዮጵያችን እንዴት ሰነበተች በሚል ከዚህ ከስቱዲዮ ውስጥ ያሉት ወንድሞች የራሳቸውን አስተያየት እንዲያቀርቡ እድል እንሰጣለን። እናንተም የኛ አመለካከት አለ የምትሉ ከሆነ በስልክ ቁጥር 0819100 በመደወል ሐሳባችሁን ማስተላለፍ ይችላልላችሁ። እንግዲህ ክፍት ነው ለእናንተ። እስክንድር፣ ኤልያስ፣ እምሻው አስተያየታችሁን ስጡ። ኢትዮጵያ እንዴት ሰነበተች?
እሺ፣ እንግዲህ ያው ሰሞኑ አዲስ ነገር በአዲስ አበባ ትምህርት ቤቶች ላይ የኦሮሚያን አርማና የኢትዮጵያን ባንዲራ በተመለከተ ውዝግብ የተነሳ ብዙ ክስተቶች ተከስተዋል። በአማሃ ደስታ ትምህርት ቤት፣ በሌሎችም ትምህርት ቤቶች ውስጥ ይህ እንትን ብሏል። ይህ መንግስት ሊፈታው ያልቻለው አዲስ አበባን የመላ ኢትዮጵያ ዋና ከተማ ተላልቅ ኤምባሲዎች የውጪ ድርጅቶች ዓለም አቀፍ ድርጅቶች መገኛ ሲሆን በአንድ ክልል አንድ እናደርጋለን የበላይነት የኔ ነው የሚል ሁኔታ አምባጓሮ ከተማ ውስጥ ቀድሞ ጊዜ ለነበረ በባሰ ሁኔታ ግጭት እየተፈጠረ ነው ወዴት እንደሚያደርሰን ማወቅ አይቻልም እንግዲህ ከባድ ችግር ውስጥ እንዳለን ያሳያል
ሀገራችን በጣም የግድያው እየጨመረ መጥቷል እና በዛችን ላይ በየጊዜው እየደረሰ ያለው እንዴት ነው ይሄን ግድያ ማስቆም የምንችለው እና ሁሉ ጊዜ ይሄን ዜና እየዘገብን ነው የምንኖረው ሌላ አክሽን የለም የሚወሰድ እርምጃ የለም ወይ እና በዚህ ላይ እስቲ እንመሻው እንትላለን
አመሰግናለሁ ያው እንግዲህ ሁላችንንም ስሜት የነካ እና በጣም ብዙዎቻችንን በጣም ያሳዘነ እና በጣም የጎዳ ድርጊት ነው የተፈጸመው እንግዲህ በሰውኛው የሚገለጽ አይደለም በጣም ብዙ ንጹሃን ደም የፈሰሰው እንግዲህ ከ300 በላይ ነው ብዙ ሰው የታረደው የተገደለው ህፃናት አሮጊቶች ምንም መሸሽ የማይችሉ አካለ ጎደሎ በጣም ማየት የተሳናቸው ምንም እነዚህ ሰዎች የመረጡ ሰው አይደለም እና ብዙዎቹ አልቀዋል ነው የሚባለው እና በጣም የሚያሳዝነው እኛ ኢትዮጵያውያን ሁል ጊዜ የሀዘንና የእንጉርጉሮ የለቅሶ ህይወት መኖራችን በጣም ያሳዝናል እንደዚህ አይነት ህይወት ይህን እስከ መቼ ነው የሚገባው እስከ መቼ ነው የምንኖረው ይህን ለሀገራችን እኛ ሁሌ ለህዝባችን እንቆማለን ኢትዮጵያዊነትን ከፍ እናደርጋለን አንድነትን እንሻለን አብሮ መኖርን እንወዳለን የሚል ህዝብ እንዲህ የሚሰቃየው እስከ መቼ ነው በዚች በአራት ዓመታት ውስጥ እንግዲህ ይሄ አሁን ያለው ስርዓት ከመጣ አራት ዓመት ሆኖ አራት ዓመት ሙሉ እዚህ በለጋ ኦሮሚያ ክልል ላይ በየትኛውም አካባቢ የንጹሃን ደም ሳይቋረጥ እየፈሰሰ ነው እና ይሄንን የንጹሃን ደም የሚታደግ የኢትዮጵያዊነትን በአፉ የሚለፈልፍ የኢትዮጵያዊነት ማንነት ከውስጡ ተሟጦ ያለቀ ሀገር የሚመራ መንግስት የህዝቡን ለቅሶ የማያይበት አይን የማይሰማበት ጆሮ ማን ነው የለቀሰው እና በጣም ያሳዝናል በዚህ ደረጃ ህዝብ እያለቀሰና እያዘነ የሚኖርበት ጊዜ መቼ እንደሚያበቃ ለኛ ትንግርት ነው እውነት ነው በጣም አሁን በጣም የሚያሳፍር ነገር ነው እየሰማን ያለ ነው እኔ በግሌ በጣም ነው የተቆጨሁት በጣም ነው ያዘንኩት እውነት በጣም ነው የሚያሳዝነው እና ምንድነው አሁን እኛ ኢትዮጵያውያን ምንድነው ማድረግ ያለብን እኔ ለማለት ነውና እስቲ ወንድም የምትለው በልበት በጣም
እስቲ ሁለታችሁንም ጥያቄ ላቅርብላችሁና ለኔ ትልቅ እንቆቅልሽ ሆነብኝ ያቶ መለስ ዜናዊ መንግስት ስልጣን ላይ በነበረ ጊዜ እሳቸው ከሞቱ በኋላም ደግሞ እሳቸው ነው የተኩት ስልጣን ላይ በነበረበት ጊዜ ጠቅላይ ሚኒስትር ሆነው በውጭም በአገር ቤትም በተለይ በውጭ አለው የዲያስፖራው ኢትዮጵያዊ በአንድ ድምፅ የሰው ልጆች መብት ይከበር ነፃነታቸው ይከበር የዲሞክራሲ መብታቸው ይከበር አይታሰሩ አይገደል እንኳን የሚል በብዛት አልነበረም ያን ጊዜ እኔ እስከማስታውሰው ድረስ የሰው መገደል እንደዚህ ተጧጡፎ አይካሄድም ነበር ያንን ሁሉ ለሰው ልጆች መብት ይታገሉ የነበሩ ኢትዮጵያውያኖች ዛሬ በገፍ ሲገደል ዝም የሚሉበት ምክንያት ወይም ደግሞ አላየንም አልሰማንም የሚሉበት ምክንያት ባለፈው ጊዜ የወያኔ ደጋፊዎች የመለስን መንግስት ሲደግፉ በዘራቸው ስለሚመኩ ብቻ ነው የሚደግፉት እውነቱን አያዩም ማየት አይፈልጉም ይላሉ ያብጠለጥሉ የነበሩ የኢትዮጵያ ልጆች ዛሬ ወላሂ አለዛሬ አማራ አልሆንም ይያለች እስክትምል ድረስ አንገቷ ተቆርጦ ሲገደል እናት እርጉዝ እናት ልጆቿ እንደታቀፈች ሆዷ ውስጥ እንዳለ እንደዛ እየተገደለች ምንም ነገር የማይሉበት ምክንያት ምንድነው? ያ ነው ለኔ እንቆቅልሽ ሆነብኝ። ትናንትና ለሰው ልጆች መብት ለሰው ልጆች እኩልነት ለዲሞክራሲ ስንል የነበርን ውይይቶች ወንድሞች ዛሬ ያሁኑ ነገር ያሁሉ ነገር እጥፍ በ10 በመቶ እጥፍ ሲፈጸም ለምንድነው ዝም የምንለው? ለምንድነው ይሁን የምንለው? የድሮ ያብይ የመለስ ዜናዊ ግድያ እስርና የሰው ልጆች መብት ምንድነው መገደብ ካሁኑ ብስ ያሁኑ ብሶ ካለፈው ያሁኑ ብሶ ባለበት ጊዜ እንዴት ዝም ለማለት እንዴት ነው? ወይስ የሰውን ዘር ነበር የምንቃወመው? ያን ጊዜ ግድያውን እስራውን ማሰሩን ማፈናቀሉን ሳይሆን የምንቃወም የነበረው መለስ ዜናዊ የትግራይ ሰው መሆኑ ነበር የሚያናድደን? አብይ ኦሮሞ ልጅ ስለሆነ ነው ዝም የምንለው? ይሄንን የሚያስረዳ ሰው ቢመጣ ደስ ይለኛል። ከየትም አቅጣጫ ለእኔ እንቆቅልሽ የሆነብኝ ሆነው ለእናንተ ይህን እንዴት ታውታላችሁ?
ትክክል ነው። ትልቁ የኛ የሀገራችን ችግር ፖለቲከኞቹ አደርባዮች ናቸው፣ ሆዳደሮች ናቸው። ለጥቅማቸው ነው የሚቆሙት እና ህሊናቸውን የሸጡ ናቸው። ምክንያቱም በተለያየ ጥቅማ ጥቅም ተይዘዋል። ለምሳሌ አሁን ዲያስፖራን ብንወስድ መሬት ተሰጥቶታል፣ አፍ ማዘጊያ ትንሽ ከኮንዶሚኒየም አቅም እንኳን የተሰጣቸው ይህን ነገር የመቃወም ድፍረቱ የላቸው። ምክንያቱም በጥቅም ተይዘዋል። በተለይ ዲያስፖራው ህብረተሰብ ትልቁ ችግር ይሄ ነው እና አንድነት የለንም። ወያኔ በተለይ የዘራው ዘር ሁሉንም በተለያየ በሃይማኖት በዘር ከፋፍሎታል እና እስቲል አሁንም ድረስ ችግሩ ምንድነው? ለእውነት የቆመን አይደለንም። ሆዳደሮች የመሆናችን ሚስጥር ነው ይሄ ሁሉ ችግር። ስለዚህ አሁንም ትልቁ ትግል የሚያስፈልገው ምንድነው? የህዝብ ትግል በጣም አስፈላጊ ነው። እንደገናም ደግሞ በተለይ አሁን ኢትዮጵያ ውስጥ እየተደረገ ያለው አራቱ ዓለም አቀፍ ወንጀሎች በሙላትና በስፋት እየተፈጸሙ ነው። ጄኖሳይድ፣ የጅምላ ጭፍጨፋ የምንለው፣ ዋር ክራይምስ፣ የጦር ወንጀል፣ ክራይምስ አጌንስት ሂውማኒቲ፣ ሰብአዊ መጥሰት፣ ኤትኒክ ክሌንሲንግ፣ የዘር ማጽዳት። ያለው አማራጭ ከዚህ በኋላ ወደ ዓለም አቀፍ ፍርድ ቤት እንቅስቃሴ ማድረግ ነው እኔ በእኔ በኩል የሚታየኝና ይሄ ነው በእኔ በኩል ያለው እይታ።
እምሻው
እኔ ልቀጥል ትንሽ ወንድሜ አንተ ባልከው ላይ ልቀጥልበት። እውነት ብለሃል። ዲያስፖራው ወያኔ በጣም አገር ዓለም ያናጋና በየአካባቢው በየመንደሩ በየሰፈሩ ዲያስፖራው ድምፁን አሰምቶ ወያኔን በኃይል ከስልጣኑ ያፈናጠረ ትልቅ ጉልበት ይመር የነበረበት አካባቢ ነው ዲያስፖራው። እነዚህ ሰዎች ጫካ ቆይተው አይደለም የሚመጡት፣ በህዝቡ ነው ስልጣን ላይ የወጡት። ምንም ጥይት አልተኮሱም አይደል? አሁን በዚህ አራት ዓመት ያየናቸው ሰዎች ምንም ጥይት አልተኮሱም። ህወሓት 17 ዓመት ደም አፍስሽ ያለው ብዙ እህት ወንድሞቼን ገብር ያለው ብሎ ነው ስልጣኑን ይዞት 27 ዓመት ነው። እነዚህ ሰዎች ምንም ያደረጉት ነገር የለም። በተቃውሞ በህዝብ ድምፅ በህዝብ ጩኸት በአመፅ ነው ስልጣን ላይ መጡት። ግን
በህዝብ ጩኸት በህዝብ ትግል ብርታት እነሱ ስልጣን ላይ ወጡ ነው የምትለው? ከዛው እኮ ነው የወጡት፣ ከወያኔ ነው የወጡት። ለነገሩ
እነሱ ጨረስል እና መጥተዋል ሰዎች ስልጣን ላይ። ሲመጡ ግን አንድ ነገር ይዘው ነው የመጡት፣ እኛን የሚያሳምን ነገር። እኛ የተራብነውን የናፈቅነውን ኢትዮጵያዊነት አንድነትን ሰብከው ነው የሰበሰቡን፣ አንድ ያደረጉን ያ ነው። እኛ እጅ እንድንሰጥ አብረን እንድንኖር እንጂ እኛ በኃይላችን ያመጣነውን ስልጣን ለእኛ በህጋዊ የሆነ መንግስት ህዝብ የመረጠው ሰው ማስቀመጥ እንችላለን። ግን የእኛን ትንፋሽ ተንፍሸው ነው ስልጣን ላይ የተቀመጡት። ከዛ በኋላ ይኸው አገሪቷን ከባለፈው ህወሓትን እንድናመሰግን በህወሓት እንደውም እንድንደነቅ ሊያደርጉን በቃ አድርገውናል ማለት ይቻላል። ዲያስፖራ በምትለው ደግሞ ውጭ ያለው ደግሞ ዛሬ ላይ ድምፁ የጠፋበት ምክንያት በጣም አንድ አባባል ነበረ እና ባለፈው የሰማሁትም ሁሌም እኔ ጋር የሚመላለስ ነገር ነው እና ይሄ ኢትዮጵያዊ ያሸነፈ የሚባል ነገር አለ። በጣም ያመኛል። ኢትዮጵያ ያሸነፈ ይላሉ። ከህወሓት ጋር ነው ጦርነቱ። ኢትዮጵያ ምንድን ነው? እኔ ግራ ነው የሚገባኝ ቃሉ ራሱ። ምንድን ነው ኢትዮጵያ የምታሸንፈው? እነዚህ ሰዎች ከኢትዮጵያ ሌላ ከሱዳን ወይ ከግብፅ ጋር አይደለም ጦርነታችን፣ ኢትዮጵያ ያሸነፈች የሚሉ የሚፎክሩ ሰዎች አሉ። ይሄ ለመንግስት የመንግስትን ጨርቅ ምንጣፍ የሚጎትቱ ሰዎች አሉ። ይሄ የአካባቢም በየሰፈሩም በየሶሻል ሚዲያ ላይ የሚያራግቡት ነገር ኢትዮጵያ ያሸነፈች ኢትዮጵያ ኢትዮጵያ። እኛ እኮ አንድ ህዝብ ነን። እነሱ አለማስማማታቸው ነው ለዚህ ድርጊት የዳረገን። ይሄን ደግሞ አብይ አህመድ ለራሱ ስልት ነው ያደረገው። ነገ ከነገ ወዲያ የሚያይቀር ነገር ነው። አሁን የምንድን ነው ስሙን ጥራልኝ የተቆረጠው አሁን የሚያጨቃጭቀው አማራ ክልል ያለው አሁን ወልቃይት የወልቃይት ጉዳይ የነ አብይ እድሜ ማራዘሚያ እንጂ እውነት ለአማራው ይፈረዳል ብሎ ማሰቡም ስህተት ነው ብዬ ነው ማስበው። አይፈርዱትም። ለምን? እነሱ እድሜያቸውን የሚያረዝሙበት አንድ ያችን ይቻለቻቸው። ከዛ ውጪ እነሱ እድሜ እንደማይኖራቸው ስለሚያውቁ አሁን ራሱ አብይ አህመድ ባለፈው ፓርላማ ላይ የተጣመመ ቋንቋ የሚያወሩ ብሎ በጣም ለማሳነስና ከጥቅም ውጭ ወይ ከጨዋታ ውጭ ለማድረግ የሚሰራው ሴራ በዛ መስማት ይቻላል። ከዛ በፊት ሲናገር የነበረው ሚዲያ ላይ መሳሪያ ታጥቀዋል እነሱ እንደዚህ ነው ብሎ ሲወነጅል የነበረው ከዛም ደግሞ ተመልሶ እኛ መስማት አቅቶን ነው እንጂ አንድ ቋንቋ ነን ብሎ ሲያወራ አንድ ህዝብ ነን ብሎ ሲሰብክ የነበረ ነው። ዛሬ ላይ ደግሞ የወልቃይትን ምንድን ነው የሚለው? ወልቃይትን አንድ ቋንቋ የሚያወሩ ግን የተጣመመ የተጋደደ ይላል መቶ ፓርላማ ላይ እና ነገ ምን ሊያስብ እንደሚችል
አልፎ ተርፎ እውነት ለመናገር አልፎ ተርፎ እንዳውም ወልቃይቴ እኔ መብቴ ይከበር ወልቃይነቴ ይከበር ነው እንጂ አልኩት ከትግራይ ጋር አልኖርም አላልኩም ብሏል ሲያጠጋገር። ኤኒዌይ ምንም እንትን የለውም። የኔ ደግሞ የኔን ሀሳብ ልንገራችሁ። እኔ በጣም የሚያስጨንቀኝ የጠላት ብሎ የተሰለፈ ሰው ኃይል አይደለም የሚያስጨንቀኝ፣ ስለ ኢትዮጵያ እያወራ ኢትዮጵያን የሚጎዳው ኃይል ነው የሚያሳዝነው የሚያስጨንቀኝ። አሁን ለጠየቁት ጥያቄ እኔ ደግሞ አመለካከት አለኝ። ሰዎች በተፈጥሮ የሚሉት አለ የበሰበሰ ዝናብ አይፈራም ይላሉ። አንድ ጊዜ እዚህ ድጋፍ ውስጥ ገብተንበታልና ይህንን ሲገደል ምን ሲል ሁሉ እያየን ቀጥለንበታልና አሁን ማቋረጥ አንችልም፣ የበሰበሰ ዝናብ አይፈራም እንቀጥልበታለን የሚል ኃይል አለ። ሁለተኛው ኃይል ደግሞ ምንድን ነው እሱ? ራሱን ማረም ይፈልጋል። ስህተት መሆኑ ይገባዋል። የህዝብ መገደሉ ውስጥ ውስጡን ይጎደዋል። ግን ተሳስቼ ነበር እስከ ዛሬ ይሄን አድርግ ያለው ለዚህ ይሄንን መሳሳቴን አምኜ ትክክል አይደለም ለማለት አልደፍርም ብሎ የተቀመጣለ ቤቱን ዘግቶ ቁጭ ብሎ የተቀመጣለ ስህተት መሆኑን እያወቀ እስከ ዛሬ የሰራውም ስህተት መሆኑ አሁንም ስህተቱ እንደሚቀጥል እያወቀ ግን ድፍረት የለውም ስህተቱን ለማመንና ይሄ ነገር መስተካከል አለበት ብሎ ለማመን ድፍረት ስለሌለው በዛው በስህተቱ በሩን ዘግቶ ቁጭ አላለ። አንዳንዱ ደግሞ በተለይ የአማራ ጥላቻ ያለባቸው አማራዎች አሉ። የአማራ ድርጅት ጥላቻ ወይም የአማራ ድርጅት አካባቢ ያሉትን ሰዎች የሚጠሉ ሰዎች አሉ። በዛ ጥላቻ ምክንያት በጠቅላላው በአማራው ላይ የሚደርሰውን በደል በኢትዮጵያ ላይ እንደሚደርስ በደል አይቆጥሩትም። ሌላው ደግሞ ለምሳሌ ኢዜማ የሚባል ድርጅት አለ። ኢትዮጵያ ዜጎች እኔ የእሱ ድርጅት በጣም ከሚገርመኝ አንዱ የኢትዮጵያ ዜጎች ይልና አማራዎች ሲጨፈጨፉ ግን ቃል አይናገርም። እንደው አልፎ አልፎ በተን ያደርጋል ወረቀት አልፎ አልፎ። ለምንድን ነው ብዬ ስጠይቅ እንዴ አማራው ኢትዮጵያዊ ዜጋ አይደለም እንዴ? ነው ወይስ ከአማራ ውጭ ያሉ ኢትዮጵያ ዜጎችን ብቻ ነው የኢዜማ የሚሉት ድርጅት የሚወክለው የሚል ጥያቄ በራሴ መልስ የለኝም። ግን ይህን ጥያቄ ለኢዜማ አመራሮች ባቀርብ ደስ ይለኛል። የኢትዮጵያ ዜጎች ነው የሚሉት። ኢትዮጵያ ደግሞ የተለያዩ ብሔሮች ያሉባት ሀገር ነች። አማራው ግን ሲጨፈጨፍ ቃል አይናገርም። ምንድን ነው ኢዜማ አዜ ድርጅት ከተነሳበት ዓላማ ያተረፈው ለኢትዮጵያ ምንድን ነው? መሪው የትምህርት ሚኒስቴር ሆኗል። ምናልባት አንዳንድ ትናንሽ ሹማምንቶች ትናንሽ ቦታ ይዘው ይሆናል። ድርጅቱ ግን እንደ ድርጅት ኢትዮጵያ ውስጥ ለሚፈጠረው ችግር ይዤ ቀርብ ያለው ያለውን እንትን ምኑን ነው ስራ ላይ የዋለው? ኢዜማ ብቻ አይደለም ይሄ አብን የሚሉትን ድርጅት አለ። እሱም ምንድን ነው ያቀረበው መፍትሄ? ምንድን ነው ይዘው የመጣው? የኢትዮጵያ የአማራ ብሔራዊ ንቅናቄ ብሎ ምንድን ነው ያመጣው ያተረፈው? ፕሬዚዳንቱ የድርጅቱ ፕሬዚዳንት ሚኒስቴር ሆነ። አንዳንድ የበታች ሹሞች ደግሞ የግምጃ ቤት ኃላፊ የሽር ምንድን ነው እሱ የቱሪስት ምናምን ሆኑ በአማራው እንትን። ከዛ ውጭ አማራው ምን አገኘ? ድርጅቱ ምን አገኘ? ምንም። እና ይሄ ምንድን ነው ቅድም ያላችሁት ይሄ አድርባይነት፣ ሆዳምነት፣ ለራስ ብቻ ማሰብ። አይ ቲንክ ከሁሉ በላይ እኔ እንግዲህ አማራዎች ይቅርታ እንዲያደርጉልኝ ህዝቡን አይደለም የምለው፣ ህዝቡን በፍጹም አይወጣኝም። የአማራ ድርጅት መሪዎች በአብዛኛው ፈረንጆች እንደሚሉት ዋትስ ኢን ኢት ፎር ሚ የሚሉት አለ። እኔ ምንድን ነው የማገኘው ከሚለው ነው የሚነሱት ብዬ ነው የምገምተው። ለራሳቸው ነው የሚሰሩት እንጂ ለወክለናል ለሚሉት ህዝባቸው ሳንቲም አይሰሩም። ይሄ ነው የኔ አመለካከት። መጨረሻ ዜና አሳልፈናል። አንዲት ቃል ተናገርና እንዝጋ።
እንመለሳለሁ ወይ ከዜና በኋላ?
ያ
እና አንድ ነጥብ ልበል አንተ ባልከው ላይ እና አሁን ኢዜማ ብለሃል። በጣም ጎበዝ ናቸው ባይዘዌ። ኢዜማ የሚባል ድርጅት በፊትም እዚህ ዲያስፖራ ላይ ህዝቡን ሲያታግል የነበረ ሰፊ የግንባር ተከታይ የነበረው ኢትዮጵያዊነትን በሚያምር ቋንቋ የሚገልጹ በጣም የተካኑ ሰዎች
እኛም ተከትለናቸው ነበር።
ቃላቶቻቸው የሚያምሩ ብዙ ሰዎችን ወደ ትግል በረሃ የላኩ ሰዎች፣ በንጹሐን ደም ስልጣን ላይ ለመሮጥ ለመውጣት ጉልበት የተጠቀሙ ሰዎች፣ በጣም ብርቱ ነን የሚሉ ሰዎች ዛሬም ላይ ኢትዮጵያዊነትን ከማህረብ ወይንም ከመጥረጊያ ሶፍት ያነሰ ስሜት ውስጣቸው የከተቱ ሰዎች ኢትዮጵያዊነትን መግለጽ የሚችል አንደበት እንጂ የመኖር አቅም የሌላቸው ሰዎች ስብስብ ኢትዮጵያዊ ነን እያሉ ዛሬ ላይ ደግሞ ኢዜማ ብለው ኢትዮጵያ አንድነት ምናምን ብለው አሪፍ ሳህን ነው ገባ፣ የሚበላበት ሳህን ያምራል ሁልጊዜ ለመብያ የሚሆን ሳህን እና አሳምረውታል ሳህኑ እና ግን ምግቡ ቆሻሻ ነው። የተጠቀሙት ያንን ነው እና በጣም የሚያሳዝነው ብዙ ሰዎችን እንትን ብለዋል። በጣም ብዙ ማለት ትፈልግ ነበረ ግን ዜናው ካለቀ በኋላ መመለሴ ስለማይቀር የዜና ሰዓታችን ደርሷል። ከይቅርታ ጋር ወደ ዜና ወስዳችኋለሁ። አመሰግናለሁ።
እንደምናረፈዳቸው አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምፅ ሬዲዮ አጠር ያሉ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ። ላለፉት ጥቂት ወራት በመጠኑ ጋብ ብሎ የነበረው በወለጋ የአማራ ተወላጆች ጭፍጨፋ በከፍተኛ ሁኔታ ተባብሶ መቀጠሉን በርካታ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የዚህን ዙር ጭፍጨፋ ለየት የሚያደርገው የአካባቢውን ሰላማዊ ሕዝብ ይጠብቃል ተብሎ በቦታው ተቀምጦ የነበረው የኦሮሚያ ልዩ ኃይል ከኦነግ ሸኔ ታጣቂዎች ጋር በግልጽና ፊት ለፊት በመተባበር በሰላማዊና ባልታጠቁ የአማራ ተወላጆች ላይ የጅምላ ግድያ መፈጸሙ መሆኑን፣ ጥቃቱን ሸሽተው በእግሪያው ጭንጫካ የገቡ የአካባቢው ነዋሪዎች ለአማራ ድምፅ ሬዲዮ እንዲሁም ለኢሳት አዲስ አበባ ስቱዲዮ ተናግረዋል። ነዋሪዎቹ ጨምረው እንዳሉት የጅምላ ተኩሱን የከፈቱት ሸኔና የኦሮሚያው ልዩ ኃይል ነፍጠኛ ከኦሮሚያ ይጸዳል እያሉ መሆኑን ተናግረዋል። ይኸው ከትናንት በስቲያ ጀምሮ እስከዛሬ በቀጠለው ጭፍጨፋ 280 የሚደርሱ የአማራ ተወላጆች መጨፍጨፋቸው ተነግረዋል። በተለይም ከትናንት ጀምሮ በአንገር ጉትን ጊዳ እያና ወረዳ ሻሾ በር አካባቢዎች አሰቃቂ ጭፍጨፋ መቀጠሉ ሲነገር የተጨፍጫፊዎችን አስከሬን የሚያነሳ በመጥፋቱ አስከሬኖቻቸው በየቦታው ወዳድቀው እንደሚገኝ በሽሽት ያሉ ወገኖች ተናግረዋል። የአሶሺየትድ ፕሬስ ዘጋቢ በበኩሉ እንደገለጸው ባለፈው ሮብ በአካባቢው በሚገኝ አንድ ትምህርት ቤት ተጠልለው የነበሩ 37 የአማራ ተወላጆች የመንግስቱ ታጣቂዎች አውጥተው እንደረሸኗቸውም ገልጿል። በተያያዘም ከህዳር 9 2015 ከህዳር 20 2015 ዓ.ም ድረስ የኦሮሚያ ልዩ ኃይሎች በካምፕ አግተዋቸው የሰነበቱትን በርካታ አባወራ የአማራ ተወላጆችን መረሸናቸውን ዘገባዎች አመልክተዋል። ይህ ሁሉ ጭፍጨፋ ሲፈጸም ነቀምት ላይ በቅርብ ርቀት የሚገኘው የሀገር መከላከያ ሰራዊት የታዘዝኩት የለም ብሎ በቦታው እንዳለና ወደ ቦታው እንዳላመራ ነዋሪዎች ጨምረው ተናግረዋል። በአዲስ አበባ የሚኖሩ የወለጋ አማራ ተወላጆች በወለጋ አማራዎች ስርዓታዊ መልክ እየያዘ የመጣውን የጅምላ ግድያ፣ እገታ፣ ዝርፊያና መፈናቀልን በተመለከተ ለኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ መረጃ ለመስጠትና ትኩረት እንዲሰጡት ለማሳሰብ ህዳር 24 2015 ከቀኑ 9 ሰዓት ተኩል ላይ ያቀኑ ወደ ጽህፈት ቤት አቅንተው እንደነበር ተገልጧል። ቁጥራቸው ከ30 እስከ 40 የሚደርሱ ሲሆኑ ቀደም ሲል በተሰጣቸው ቀጠሮ መሰረት በልደታ ክፍለ ከተማ ከኢሰመጉ ቢሮ ገብተው ከተወያዩና መረጃ ሰጥተው ከቢሮ ሲወጡ ሲከታተሏቸው በቆዩ ፖሊስ ሌላ ቢሮ መረጃ ትሰጣላቸው በሚል ወስደው እንዳሰሯቸው ተሰምቷል። የመረጃ ምንጮች እንደሚሉት መጀመሪያ ላይ ከዛጉዌ ህንጻ ፊት ለፊት ባለው ልደታ ፖሊስ ጣቢያ ከታሰሩ በኋላ ማመሻሹን ወደ ጎማ ቁጠባ ፖሊስ ጣቢያ የቀየሯቸው መሆኑ ተዘግቧል። የስዊድን ሶሻል ዲሞክራት ፓርቲ የፓርላማ ተመራጭ የሆኑት ፔተር ልበሪ በሰሞኑ ለስዊድን የውጭ ጉዳይ ሚኒስትር ቶቢያስ ቤልስትሮም በኢትዮጵያ በተለይ በኦሮሚያ ክልል በተለይ በአማራ ተወላጆች ላይ እየደረሰ ያለውን ጭፍጨፋ፣ እልቂት እንዲሁም አስከፊ መፈናቀሎችን በማስመልከት የስዊድን መንግስት ምን ተጨባጭ እርምጃዎችን ለመውሰድ እንደተዘጋጀ በጽሁፍ ጥያቄያቸውን አቅርበዋል። የፓርላማ አባሉ ጨምረው እንደገለጹት በአማራው ነገር ላይ የደረሰ የሚገኘው ጭፍጨፋ በተለይ በዘጠናዎቹ መጀመሪያ አካባቢ ስራ ላይ የዋለውን የዘር ፌዴራሊዝም ተከትሎ መሆኑን አውስተዋል። የአብይ አስተዳደር በተለይ ስልጣን ላይ ከወጣ ጀምሮ ላለፉት 4 ዓመታት የንጹሃንን ጭፍጨፋዎች በጭራሽ ማስቆም ያልቻለ መሆኑንም ገልጸዋል። ይህን ተከትሎም በመቶ ሺዎች የሚቆጠሩ ተፈናቃዮችን የሀገሩ መንግስት የመርዳት አቅም ስለማይኖረው ዓለም አቀፍ ተቋማት ለተፈናቃዮች ርብርብ የሚያደርግበት ሁኔታም እንዲመቻች ጠይቀዋል። ታጣቂዎች በምዕራብ ሸዋ ዳበርጋ ወረዳ በርካታ የዳንጎቴ ሲሚንቶ ፋብሪካ በርካታ ሰራተኞችን አፍነው መውሰዳቸውን ከአካባቢው ነዋሪዎች መስማቱን ቢቢሲ አማርኛ ዘግቧል። የአካባቢው ነዋሪዎች ታጣቂዎቹ ከሰላሳ በላይ የፋብሪካው ሰራተኞችን ባለፈው ረቡዕ አፍነው ወስደዋል ማለታቸውን የዜና ምንጩ ጠቅሷል። የፋብሪካውን ሰራተኞች ታፍኖ መወሰድ እና የፋብሪካው ኃላፊዎች ማረጋገጣቸውን እና በፋብሪካው በአውቶቡስ ሲጓዙ የነበሩ 17 ሰራተኞች እስካሁን ያሉበት ሁኔታ ማወቅ አልቻልም ማለታቸውን ዘገባው አመልክቷል። ዜና ምንጩ የሰራተኞቹን እገት የፈጸሙት የኦነግ ሸኔ ታጣቂ መሆናቸውን ከምንጮቼ ተረድቻለሁ ብሏል። በደቡብ ክልል በጥር ወር በሚካሄደው የክልልነት ህዝበ ውሳኔ 6 ዞኖችና 5 ልዩ ወረዳዎች አዲስ ክልል ከመሰረቱ ነባሩ ክልል ማዕከላዊ ኢትዮጵያ የሚል ስያሜ እንዲኖረው ምክረ ሀሳብ መቅረቡን ኢትዮጵያ ኢንሳይደር ዘግቧል። ምክረ ሀሳቡን ያቀረበው አዲስ ይቋቋማል ተብሎ የሚጠበቀውን የደቡብ ኢትዮጵያ ክልል ምስረታና የነባሩን ክልል አዲስ አወቃቀር በሚያስተባብረው ጽህፈት ቤት እንደሆነ ዘገባው ጠቅሷል። ባሳለፍነው ማክሰኞ ዕለት ቡታጅራ ላይ በጉዳይ ላይ የመከሩት የክልሉ አመራሮች ማዕከላዊ ኢትዮጵያ ክልል በሚለው ስያሜ ላይ እንደተስማሙ ጽህፈት ቤቱ ገልጧል ተብሏል። ከነባሩ ደቡብ ክልል የወጡ ዞኖች ቀደም ሲል ሲዳማና ደቡብ ምዕራብ ኢትዮጵያ የተሰኙ 2 ክልሎች መመስረታቸው ይታወሳል። በመጨረሻም እናት ፓርቲ መንግስት በኦሮሚያ ክልል ምስራቅ ወለጋ ዞን በቂ መከላከያ ኃይል በማሰማራት በንጹሃን ላይ እየደረሰ ያለውን እልቂት በአፋጣኝ እንዲያስቆምና አካባቢውን በኮማንድ ፖስት በማዕከላዊ ጸጥታ እዝ እንዲያስተዳድር ባወጣው መግለጫ ጠይቋል። ፓርቲው በዞኑ ኪራሙ፣ ጊዳ አያና እና ሀሮ ቀበሌዎች በየቀኑ በሚባል ደረጃ በንጹሃን ሰዎች ላይ ጭፍጨፋ እየተካሄደ ነው ብሏል። ፓርቲው አያይዞም በአማራ ብሔር ተወላጆች እናቶች እና ህጻናት ላይ የሚፈጸመው ጭፍጨፋ በህግ የማያስጠይቅ በሚዲያም የማይወገዝ እስኪመስል ድረስ ላለፉት 4 ዓመታት ያለማቋረጥ ቀጥሏል ሲል በመግለጫው አስስቷል። ኢዜማና ብንም ተመሳሳይ መግለጫ ማውጣታቸው ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
I'm so
ጤና ስትልን ይያልን ውድ አድማጮቻችንን አሁን እንግዲህ የሳምንቱ የውይይት ፕሮግራማችን ጀምሯል። በዛሬው የውይይት ፕሮግራማችን በመግቢያው ፕሮግራሜ ላይ እንደተናገርኩት ለኢትዮጵያ ድምጽ ሬዲዮ የሁል ጊዜ እንግዳችን የሆኑት ዶክተር ግርማ ከኛ ጋር ናቸው። ከሳቸው ጋር እንግዲህ አድማጮቻችን እንደሚያውቁት በብዙ ጉዳዮች ላይ እንወያያለን። እውቀታቸውን ያካፍሉናል። አሁን ባለፈው ሳምንት በአንድ አርስት ላይ ውይይት አድርገን ነበር። ጠይቀናቸው ስለ ቋንቋ ወደፊት ቃል ገብተውልን ነበር። አሁን ግን ሌላ በጣም አስቸኳይና በጣም አስፈላጊ የሆነ ጽሑፍ በእንግሊዝኛ ጽፈው በተለያዩ የኢንተርናሽናል ጋዜጦችና መጽሔቶች ላይ ስላወጡ ያ ነገር እኛም አንብበነው በጣም ስላስደሰተንና ኢትዮጵያ ውስጥም በአሁኑ ጊዜ ትልቅ ችግር ሆኖ ስለታየ ይሄንን የልመና የሙስና በተመለከተ እሳቸው The Making of a Beggar Nation ብለው ነው የጻፉት። እንግዲህ ያርሙኛል ብዬ ተስፋ አደርጋለሁ። The Making of a Beggar Nation የሚሉት Ethiopian context no ye lemmañ hibretaseb mefter biyenu ne teregonkut bene begeredefa ingilizinya Dr. Girma professor
hallo allem
engidi yarrumuñ ne bemichilat tergum yallo and neger gin indo wekesa aybalubiñna bizu gize yerson tsuf sanab በጣም ነው ኤክሳይትድ የምሆነው። አንደኛ
እነት ለመናገር እንግዲህ አልማጮችን ቢታዘቡ ይታዘቡ ሃይ ስኩል ሆኜ ማደንቃቸው ኢትዮጵያ ውስጥ ሁለት ሰዎች ነበሩ በእንግሊዝኛ አንድ የሃይ ስኩል ትምህርት ቤት ዳይሬክተር የነበሩት ኃይለ ጊዮርጊስ ጣሰውና የአሜሪካን ሚሽን ዳይሬክተር የነበሩት ወይዘሮ ኤልሳቤት ኮሮርሳ የሚባሉ አሜሪካን የተማሩ አሜሪካን ያደጉ የአሜሪካን ሚሽን ትምህርት ቤት ዳይሬክተር ነበር። የሁለቱን እንግሊዝኛ አደንቅ ነበር። አሁን ደግሞ የእርስዎን ጽሑፍ ሁልጊዜ ባነበብ ቁጥር ሁልጊዜ ግን የሚጽፉት በእንግሊዝኛ ነው። በጣም ኤሎኩዌንት በሆነ እንግሊዝኛ ነው። በጣም ቆንጆ የሆነ እንግሊዝኛ የሚጽፍ ኢትዮጵያዊ አንዱ እርስዎን ነው ትማቀው። ግን ቅሬታዬንም ላሰማ። ለምንድን ነው በአማርኛ የማይጽፉትና የእርስዎን ያንን ቆንጆ የእንግሊዝኛ ጽሑፍ ኢትዮጵያዊውም ሁላችንም ፊደል ብንቆጥርም ምናልባት ላይገባን ይችላልና እንደው ምን አለ መንገድ ቢፈልጉበት ይህን ጽሑፎትን ወደ አማርኛ የሚለውጥ አንድ ኃይል ቢፈጥሩልን?
ብዙ ሞክሬያለሁ። እንግዲህ ወደ ብዙ ዓመት ሆነ እንግዲህ ስዴ ከመጣሁኝ እና ብዙ የአማርኛ ኮምፒውተር ላይ የመጻፍ ችሎታዬ በጣም ውሱን ነው። አንዱ እሱ ነው። ግን አጀማመሬን ጽሑፍ በእንግሊዝኛ ምጽፍበት ምክንያት ፕራይመሪሊ በቅድሚያ
ይገባኛል ችግሮት። ምክንያቱም እኛ ኢትዮጵያውያኖች ምንድነው እርዳታ መስጠት ሳይሆን በከንፈርና በከንፈር መምጠት ነው የምናውቀው። ይሄ ለምሳሌ እኔ አሁን አንድ ጥያቄ አቀርብኩኝ ለሬዲዮን በተመለከተ አንድ የሆነ ቫይበር ከፍቼ የሬዲዮኑ አዲስ አመት ዝግጅት አዘጋጅ ግሩፕ ላይ ጥያቄ አቀረቡ። የ30ኛ አመቱን እንዴት እናክብር አስተያየታችሁን ስጡ ብዬ አንድም ሰው አስተያየት መስጠት አልፈልግም በዛ ቫይበር ግሩፕ። መጀመሪያ ግን ይሄ ነገር ሲታሰብ ሁሉም አዎ 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 ነበር የሚለው። አንድ ችግር አለብን። ፈረንጆቹ እንደሚሉት ይሄ ሪአክቲቭ ነው እንጂ ፕሮ ተቋርጧል። ኦኬ ከውጭ አይሰማም መሰለኝ። ሰዎች እየደወሉ ነው። ቦታ ቀይራለሁ እዚሁ እንዳለ ቦታ ቀይራለሁ። አሁንስ ይሰማል?
እኔ ይሰማኛል።
አድማጮች ምን ይላሉ? ይሰማቸዋል? የአድማጮቹን አስተያየት መስማት ፈልጋለሁ። ትንሽ የቴክኒክ ችግር ስላለብን ነው። አይ ይሰማል አሉ መሰለኝ። ኦኬ እንቀጥል። እንግዲህ እንደጀመርኩልዎት ብዙ ጊዜ የእኛ ችግር ሪአክቲቭ የሚሉትና ፕሮአክቲቭ የሚሉት አለ። ፕሮአክቲቭነት የለንም፣ ሪአክቲቭ ነው። አንድ ነገር ሲደረግ በዛ ጥያቄ ላይ ሪአክት ማድረግ ነው የምንችለው እንጂ እኛው ራሳችን ፕሮአክቲቭ የሆነ እንትን አንወስድም። ያ ትንሽ ያሳዝናል። ይሄ ደግሞ ለእድገትም ለምንሰራው ስራም ጥሩ አይመስለኝም። ኤኒዌይ ልሎት የፈለግኩት አንድ ነገር አለ። ይሄንን ጽሑፍ The Making of a Beggar Nation የሚለውን ከራሴም ልምድ ጋር አያይዤ ነው የጻፍኩት ብለዋል። እስቲ አጠራ አርገው እንግዲህ ዛሬ አንድ ግማይ ሰዓት አለን። በዚህ ግማይ ሰዓት ውስጥ ብዙ አርስቶች መንካት ፈልጋለሁ። አጠራ አርገው እስቲ ይሄንን ሲሉ ምን ማለት ሆኖ ከግል ህይወቴ ጋር ነው ያሉት? እስቲ እንጀምር።
ዛሬ የተፈጸመው ነው አንዳንድ የተፈጸመው ስጦታ ነው ላለው ብቻ የስነብረተሰብ ዕውቀቱ አለኝ ህብረተሰብን ቀረብ ብሎ የማየት በህብረተሰብ ውስጥ የሚካሄዱ ፕሮሰሶችን ልበላቸው ሂደቶችን የማስተዋል ትናለኝ ከልጅነት የጀምሮ ምንም ነገርን ቀለል አድርጌ አላየውም። እንትን እንሰራበታለን። ይሄ ነገር በጣም ፋሲኔቲንግ ነው ለእኔ የሰዎች ግንኙነት ወይም ደግሞ የሰዎች የስነ ህብረተሰብ የሚባለው ነገር ስነ ባህሪ። ከዛ ተነስቼ ያው በማማ ድሮ የሚባለው በኋላም ታድሶ ድርጅት በእርዳታ የእርዳታ ድርጅት ነው ለሰራ ነበር። እንግዲህ በመሳለት መሳቀላል ነገር አለ ነገር ከእርዳታ ስራ ጋር ተገናኘ እና ብዙ ነገር አቃለሁኝ እና ያነሳሳኝ ምንድን ነው ከዚህ ከተቸገረው ሰው በላይ ማለት በጥቁማ ማጋጥሞ ስሰራ ብዙ አይነት ችግር ያለባቸው ህብረተሰቦች ከሱ በላይ የሚገርመኝ እርዳታ ፈላጊው አቅም ያለው ሰው ነው እና እነዛ በትህትና ነው የልመና አቀራረባቸውም አስተዋይነታቸው ምስጋና አቅራቢነታቸው። ግን የበላዩ ያለው ብዙ ንብረት ያለው ሲጠይቅ አግሬሲቭ ነው ነው ትህትና በሌለው ሁኔታ ነው። ከዛ በኋላ ደግሞ ምስጋና የለው ይሄ አንግሬትፉል ቴከር የምለው ነው። ያ እንዳለ ሆኖ አንድ ጀርመናዊ ወፍካንድ ይባላል አረን ተግባባ ነበር 22 ዓመት ነው ያስወሳል። ይህ ህብረተሰብ አንግሬትፉል ቴከር ቀማኛ ሆነ፣ የማያመሰግን ቀማኛ ሆነ፣ አንግሬትፉል ቴከር ሆነ። እኔ በጃኖን ጊዜ ባለት በቅራማ ስራ ጊዜ አንድ 10 ዓመት አገልግያለሁ። ይኸው አሁን በቅርብ ጊዜ አገለግላለሁኝ ያገለገልኩ ሰው ወያኔ ጊዜ ቆይቻለሁ እና ሶስት ስራ ስኖር ህዝባችሁ አለ ከክሩ የሆነ ተቀባይነት ፓሲቭ የሆነ ምንድን ነው ፓሲቭ በቃ ምንም ስሜት የሌለው የማመሰግ ቀማ ማለት እንካ ከሱ ነው የሰማው ከጀርመናዊ አንግሬት ቴከር ያንን 30 ዓመት አጠነጠቁት። ብዙ ነገር እንደማስታውስ በራሴ ህይወት ውስጥ መለከታቸው ኢትዮጵያዊ ብዙ አማመሰግን ቀማኛ ነው የሚል ከስርዓቱ ጀምሮ ስርዓቱ ጀምሮ እና በየጊዜ ሚገጥመ ሰው በሙሉ ጥያቄ ሆነ ቀማኛ ነው ዞር ዋይም አንተን አሁን ግርማ ነው ምንድነው የሚሰራው ዩኒቨርሲቲ ነው አሀ በግርማነቴ ለማወቅ ሳይሆን የሚቀርበኝ ባለኝ ፖዚሽን ምንድን ነው ፖቴንሻል ከግርማ ማግኘት የሚለው ነገር በራሴ ጥናት ኤምፒሪካሊ ሰብስቤ 30 ዓመት ቢያንስ ከመቶ ሰዎች ጋር ወጥበት ምንድን ነው ነገሩ የኔም ችግር የምንድሰው ነኝ የሚል ነገር ነው መነሻ። ኦቶ ኢትኖግራፊ ይባላል። ኦቶ ኢትኖግራፊ ማለት ራስን ማጣት ራስን በቅርቡ የሚመጡ ሰዎችን በቅርቡ ያገኛቸው ሰዎች መገምገም በየጊዜው በየአስር አመቱ ብሎ ስትመለከተው ጋዜጠኝነት አለበት። ይሄ ምንድነው ፈራ እግዚአብሔር የሚባል ነገር ቀንሷል። ቀማኛነት እያየሁበት ነው። ምስጋና ቢስ ነው የመሳሰሉት ነገር በተለይ ኒው ጀኔሬሽን አውሬ የሆነብኝ የመጣው እና ይሄ ነገር እስቲ ምንድነው ነገሩ ብዬ ስመረምረው ያው አገሪቷቸው አገሪቷ ኮላፕስ ያደርገች ዋይ ዱ ኔሽንስ ኮላፕስ የሚል መጽሐፍ ጋዜጣ የሚያበቅ ያለው ዋይ ዱ ኔሽንስ ኮላፕስ 6 ነጥቦች አሉ። ከፈለጉ በኋላ ላብራራ እችላለሁ። ኢትዮጵያ ኢስ ኮላፕስ የዛ ገጽታ ነው። ኢትዮጵያ የመውደቂያ እንግዲህ አሁን በካሌ በኔ ብዙ ጊዜ በካርታ ላይ ያለችው ነው እንጂ ኢትዮጵያ የምትባለው የሆነ ሰዓት መንግስት በሌለበት ሁኔታ እንዴት ይተንጠላል? እንደ ቅርንጫፍ ናት ያለ ዝም በማየር ባይታ ስር በሌለው ሁኔታ ስሩን ያው ጠላቶቻችን ከውስጥ የወጡ ፓርቲኩላር ከውስጥ የወጡ ጠላቶቻችን ከትግራይ አካባቢ የወጣው ሀይል ኮሮሞ አካባቢ የወጣው ሀይል እንዳለ ቦርቦሮታል። ይሄ እንዳለ ደግሞ ተመቻችቶ ቀርቧል። እንደዚህ አይነት ስርዓት የሌለው አባት የሚጠቀምበት ቋንቋ ነው ወራዳ ባህሪ የሚለው ነገር ወራዳ የሚለው ትገርመኛል። እና አኔቲካል ማለት
የሞራል ዝቀት የደረሰበት ህብረተሰብ ሆኗል ነው የሚሉት። አንድ ጽሁፍ እዚሁ ጽሁፎ ላይ ስለ አላሙዲ ሲናገሩ አላሙዲ ባንዲራት ግብዣ ላይ ከተናገረው አስገራሚ ነገር አንዱ እኔን ያሰለቸኝ የእኔ ቢጤው የድሃው መለመን ሳይሆን የሚያስቸግረኝ እሱ ሳይሆን አለው የሚባለው ህብረተሰብ ክፍል ይሄን አርግልኝ እያለ የሚጨቀጭቀኝ ነው ያለው ነገር አለና ልመናው ከመጠን በላይ አልፎ እስከ ግዴታም ድረስ ደርሷል። ተለምኖ የሚገኘውንም ነገር እንደ መብት የሚያዩ አሉ። እንደውም አንዳንድ ቦታ ላይ ሲጽፉ መንግስት ራሱ የህዝቡን ኃላፊነት ለህዝቡ ያለውን የኢኮኖሚ ሶሻል የምን ኃላፊነት ትቶ ወይንም ተወት አድርጎ በጀቱንም ምኑንም እንደምናየው ከሆነ ከውጭ በመለመን ከውጭ እርዳታ መስደው ከውጭ ብድር በማስገባት ነው የሚሰራውና ያ ደግሞ በህብረተሰቡ ላይ ሌላ ድቀት ይፈጥራል የሚል እምነት አለኝ። እንዴት ነው እርሶ የሚያዩት?
ይሄ እንግዲህ ብዙ ጊዜ በተለይ ያለው ሰው ሲያግበሰብ ሞራል በሌለው ሁኔታ ለራሱ ጥቅም የመንደርደር ሁኔታ ስትመለከተው ያው ከስርዓቱ ጋር የተገናኘ ነገር ማለት ሰዎቹ ራሳቸው ያመጡት ነገር አለ። ዋናው ስርዓት ነው። እኔ አንድ ነገር የማደንቀው ኤድዋርድ ሴንተር ኬነዲ ኮረም ሲጎበኝ ኮረም በድርቁ ጊዜ በጣም የገረመኝ ነገር አለ። ህዝቡ ተሰልፎ ነው ኢትዮጵያዊ የተራበው ምንድነው ኢማሲ የተደሆነ ቦዲ እንድድቅቅ ብሎ አጥንቱ ወጥቶ ድምፅ የሚባል ሌሎች ሀገሩ የተራቡ የሚባሉ አካባቢዎች ጋር ግን ብዙ ጊዜ ጨዋታ ግርግር አለ፣ በግፍ ያለ የሚጠቅ ትንሽ ጠንከር ያለው ደካማውን ያደርጋል። ኢትዮጵያ ውስጥ ይህ ሰው በተደጋጋሚ ነው በሄደባቸው የድርቅ ምንድነው በረሃቡ የተፈናቀሉ ሰዎች በሰልፍ ሆነው ምግብ ሲወስዱ ሲመገቡ ሲያይ ጸጥታው ራሱ ያስደነግጣል። ምን ያህል ኩሩ ህብረተሰብ እየሞተ ኩሩ ነው። ሌላው ኢትዮጵያ ውስጥ በጣም በወሎ አካባቢ ብዙ ሰው አይጽፈውም አይናገረውም እንጂ ብዙ ኢትዮጵያዊ የሞተበት ምክንያት 66 አቤቱ የፈነዳ አካባቢ ቤቱን ዘግቶ ነው የሞቱት። ጎረቤት ሄዶ ከመበደር ወይም ደግሞ ወጥቶ ከመለመን መለመን ውርደት። ይሄ ነው ኢትዮጵያዊ ነው የማገሰመን። ኢትዮጵያ አካባቢ በድርቁ ጊዜ በሩን ዘግቶ ነው። ይሄ ያልተመዘገበ ኢትዮጵያ ለማኝ አይደለች። በመሰረቱ ህዝቦቿ ለማኞች አይደሉ። ከቁጥጥራቸው ውጭ የሆነ ነገር ነው። ይሄ ምንድነው ፊት እንደምናውቀው ከመሬት ስሪቱ ጋር የተገናኘ ፑሊንድ ምንድነው እሱ ፑሊንድ ፑሽ ፋክተሮች አሉት። ደግሞ ሌላ ጉዳይ ነው። ለምን ከተማ ውስጥ ለማኝ ይበዛል። ራሱን የቻለ ነገር አለው። ከገጠሩ ህይወት ጋር በተገናኘ ራሱን የቻለ አንድ ቮሊዩም የሚወጣው ነው። እና ወደ አንተ ጥያቄ ጋር ለመሄድ ምንድን ነው ከገባኝ በትክክል ሚሳርጌ እንደሆነ አላውቅም፣ ሲስተሙ ልክ 66 አብዮት ላይ ሲፈነዳ ከስርወ እንትን ነው ስርወ መንግስቱ እንዳለው ስርወ ስርአቱን ንቅልቅል አረ። በተለይም ደግሞ መንፈሳዊ ባህል አንድ ሀገር እንደ ሀገር መኖር የሚችለው መንፈሳዊ ባህል ሲኖር ወይም ስፕሪቹዋል የሆነ ካልቸር የሚባለው ማቴሪያል ካልቸር አለ፣ ስፕሪቹዋል ካልቸር። ስፕሪቹዋል ቀላል አይደለም፣ የግድ ሃይማኖት መሆን የለበት። በበላይ መንፈሳዊ በሆነ ህይወት ውስጥ መተሳሰር ማለት ነው። እንዳለ የደርግ ስርዓት ግን ጥልጥል አረገ። ኮሚኒዝም ለዛ ስርዓት የተዘጋጀ አይደለም። ለፊውዳል ስርዓት በኋላ ቀጥታ የሚመጣ ነገር አይደለም። ማርክስም ይህን ተናግሯል። አመተን አበለሻሽ የተወሰነ ቀናነት ቢኖርባት ሂደት ውስጥ ኢትዮጵያዊው እንዳለ ከብለን በቀላሉ ጳጳሱን ገደሏቸው፣ ፓትሪያርኩን ረሸኗቸው። ፓትሪያርኩ እንደምንድን ነው የሚመለከተው? ያ ክርስቲያኑ ቤተሰብ 50% በላይ የሆነ ወይ 60% ጃንዌን ገደሏል። ጃንዌን እንደተቀቡ ነው ተቀቡ ማለት አኖይንት ሆነ ማለት እንትናቸው እኮ ነው ማለት ከእግዚአብሔር ጋር አቀረባቸው። ስህተትም ይሁን እውነትም የዛ ህብረተሰብ እንዳለ ስትገረጥለው ባዶ አረግ ለብዙ አመታት ያከማቸው። ከዛ በኋላ በአዲስ ነገር ልጠቅጥቃልክ ሶሻሊዝም፣ ካፒታሊዝም፣ የሶሻሊዝም ተክለ ሰውነት እንገነባል ምናምን እያለ የፖለቲካው ህዝቡን አደነቆረው። ያ ነው ተከታትሎ ከዛ ደግሞ የባሱ ደግሞ ፊት ባህሉን አጠፋበት ደርግ። ሁለት አሁን ደግሞ ሁለተኛ ውስጥ ደረጃ ምንድን ነው? ወያኔ ገባና ሀገሪቷ እንዳለ ኢትዮጵያነቷን ኢትዮጵያን ጥያቄ ውስጥ ከተተ፣ ህዝብን ህዝብ አባመትና አጋደለ። ይኸው ትናንትናና ከትላንትና ወዲህ በወለጋ አካባቢ ለኔ ነው ዘኔ ኦሾ ህዝብ የህዝብ የጻፉ አዲሱ የእልቂት አገር ማለት በአለም ላይ ሆኖ ማቅም ለምን እንደማይጻፍም አላቅም። ወለጋ እንደምታየው እዚህ ደረጃ የደረስ ነው ከምንድነ ከስርአቱ ጋር በተገናኙ ነው እንጂ ኢንፐርቲኩላር ገን የሚባል አቶ ግርማ ወይ ወይዘሮ ቴነሽ የሚባሉ ሰዎች ሰልፊሽ ሆነው አይደለም። ስርአቱ አደንዝዟቸዋል። ለጊዜው የሚያስቡት ምንድን ነው? በጣም ስለደነዘዙ የሚያስቡት ምንድን ነው? ማቴሪያል ጥቅም ነው። መንፈሳዊ ውር ስላጠፋህበት ነው ከሚል ነው ቀርብ ያለሁኝ።
ትክክል አክቹዋሊ እንደውም እርሱ የጻፉት ላይ አንድ ቦታ ላይ ምን ይላሉ? የህብረተሰቡን የሞራል ዝቅታ ዝቅ ማለት ካፋጠሙት አንዱ ኮሚኒዝምን ወይ ደርግ ሲመሰርት ማን ነው ለመመስረት ሲታገል ሶሻሊዝም ኮሚኒዝም ለመመስረት ሲታገል የህብረተሰቡን ሞራሉን አጠፋበት የነበረውን እምነት የሶሻል እምነቱን ምኑን ሲያጠፋበት አዲስ የህብረተሰብ ሞራል ለመተካት ያንን የድሮ ሞራሉን ለመተካት በሶሻሊዝም በኮሚኒዝም ሲል ሞራሉን አጠፋበትና እንደውም አሁን የመጣው ጄኔሬሽን ሞራል የሌለው ለሰው ማያዝን ለወገኑ ማያስብ ራሱ በልቶ እንደገባኝ በቃ ያ እንዲህ አይነት ተፈጠረ አውሬ ተፈጠረ ብለዋል። ሌላው ሲጽፉ አንድ ቦታ ላይ የራሱን ኤክስፒሪየንስ እንግዲህ ኤምፒሪካል እንትን ነው የሰሩት እንደነግ አዎ። እና አንድ በጣም ኢንተረስቲንግ የሆነ ታሪክ ጽፈዋል። የአንዲት የረዷት ኢትዮጵያዊት እናት ልጇን የረዷት እርስዎ በብሔሯ ወይም በምኗ አይተው ሳይሆን ኢትዮጵያዊ ነች፣ ልጇ እርዳታ ያስፈልጋል። በነገራችን ላይ አድማጮቻችን እንዲያውቁ ፕሮፌሰር ግርማ ጎተንበርግ ውስጥ ከብዙ ዓመት ጀምሮ ተማሪዎችን በግል የማስተማር ግሩፕ ፈጥረው እየሰሩ ናቸው። ይሄ በጣም የታወቀ ነው። እና ይችን ሴትዮ ሲረዱ ቆይተው ነበረ። መጨረሻ ላይ የአማራውን መጨፍጨፍ እርሶም የሁማን ራይት ታጋይ በመሆኑ ይህን ጥያቄ ማንሳት ሲጀምሩ ሴትዮዋ ከምን ብሔር ነበር ያሉት? ከሌላ ብሔር ስለነበረች ቂም ያዘችቦትና እርሶን ያንን ሁሉ የረዱትን ልጇን ስንት ዓመት ሙሉ የረዱትን ልጇን አንዱንም ረስታ ይችን አንድኛዋን ብቻ ለአማራው መብት በመጮ መብቱ ይከበር አይገደል በማለት ቂም ይዛ ጠላቶ ሆነች ብለዋል። እስቲ አጠር አድርገው ስለሱ ይንገሩ።
ምንድነው ይሄ ምንድነው የሚያሳየው? አንደኛ ብዙ የሶሲዮሎጂ ሳይኮሎጂ ነገሮችም አሉበት የፖለቲካም ጭምር። ምንድነው ብዙ ጊዜ ረድቻለሁ እናትና ልጅና የትምህርት ጉዳይ ከማበረታታት ጀምሮ የሙያ ስራ ሰራ ማቴማቲክሱን ሂሳቡንና እንግሊዝኛውን ረዳሻለሁ ፍክሽኛውንም ሳይቀር የጽሁፍ ነገር አይቸግረኝም በሚል ነው። እናቱንም ልጅንም ልጁም ሰነፍ ነው እና ጎበዝ እንዲሆን የሆሞሉ ይሰራል ተመጦት ነው። ለሌላ እኔ ለኤዱኬሽን ካለ ፍቅር ነው። ሰው ሲማር ሲያድግ ደስ ይለኛል። እና የሚገርመው አንደኛው ነገር ኦብዘርቭ ያደረጉት ዳታይ ውስጥ ፓተርኖች ብዙ ጊዜ ሰዎች ከተደረገላቸው በኋላ ውጤታማ ከሆኑ በኋላ ውጤቱ ከሰው እንደረዳቸው አድርጎ ማውራት አይፈልግም። እንዲሁም ያፍሩበታል። ጥላቻም ይመጣል። የሚገርም ነገር ይሄ አዲስ ባህል ነው። የረዳህን ሰው ክሬዲት አሰጠው። ምክንያቱም በሱ እርዳታ ነው እኮ እዚህ ወረቀት የኔ ጻፍኩት ማስተር ሴኖ ረጉት አለዚህ ፒኤችዲ የረዳሁት ሰው እዚህ ያው የኦሮሞ ነው እና ወረቀቱን አግዥዋለሁ። በጣም አሁን አንነጋገርም። አይ ቲንክ ኦን ኖ ኦኬሽን አልተቀሰውም የሱን የተጨማለቀ ወረቀት እንዳገስኩት ኦኬ እነቴን ለማናገር አሁን ግን በዚህ ባተፈጠረው ያማራን ጉዳይ የሞሙት ነው እኔ ያማራን እንዴ ያደለም እዚህ ቦታ ላይ ባማራ ህዝብ ላይ የሚደረገው ጭፍጨፋ ለውጭው ዓለም በመጽፍበት ጊዜ ለማስረዳት በመሞክር ውቁታውን ለማሰማት ነው በአማርኛ የሚባለው ቮይስ ለመሆን በመታገልበት ሰዓት የተፈጠረ ግጭት ስላለ ተለያይተናል። እንኳን ያችን ግርማ ረድቶኛል የሚለውን ሊጠቅስ ቀርቶ ጠላት ይሁ ይችም ሰው በዚህ ጉዳይ ላይ ተደጋግማ በአማራው ህዝብ የሚወጣውን በፌስቡክ ምንድን ነው እሱ የታረዱ ሰዎች ስቃይ ፎቶግራፉን እያየች እኔን ሪቴት ለማድረግ እንደሆነ አላውቅም ፎቶሾፕ ነው ትላል። ተመጣን ይገርመኛል። ይህን ያህል ነው ጥላቸው ማለት ነው በዚህ ህዝብ ላይ። አሁን የተረዳሁት እኔ በህይወት ደስ የሚለኝ እና እግዚአብሔር የማመሰግነው እስካሁን ድረስ በዘር ተነሳስቼ አንድንን የኢትዮጵያ አካል የሆነ የትም ከደቡብ ይምጣ ከምስራቅ ይምጣ ከፈለገው የኢትዮጵያ ክፍል ይምጣ ጥላቻ እና ንቀት የለብኝም። ምናልባት የመሀል ከተማ ልጅ ስለሆንኩም እንደሆነ አላውቅም። አንተ የፈረንሳይ ልጋ ሲሆነ እኔ እንግዲህ ትንሽ ወደ መሀል አካባቢ 4 ኪሎ አካባቢ ነኝ። እኔ እንዴት አይነት አስተዳደግ እንደሆነ አላውቅም። ለካ እንደነዚህ አይነት ሰዎች ሲበዘብዙ ኖረዋል። ማናት ይሄ ነው ኢትዮጵያን በጣም እየገደለ ያለው። ወደ ሌላ መስመር እየሄድኩ እንደሆነ ይታወቀኛል።
ዶክተር ግርማ ወደ ሌላ ከመሄዳችን በፊት አንድ እዚህ እኔም ኮሜንት ላርግበት። ይህንን ፎቶሾፕ ነው የተባለው በጣም አስገርሞኛል። ለነገሩ እኔም እዚህ በጆሮዬ ሰምቼዋለሁ፣ አንብቤዋለሁ እንዲህ አይነት ነገሮችን። ለምሳሌ ጋዜጠኛ ማን ነው የሚባለው ይሄ ታስሮ የሚፈታው አንድ ጋዜጠኛ ጎበዜ የእሱ የታሰረ ሰሞን በጣም የሚያስቅ ነገር ተጽፎ አየሁኝ። በጣም ከማከብራቸው ሰዎች ነው የተጻፈው፣ አብረን እንታገል የነበሩ ሰዎች ወያኔን። ይሄን ነገር ምን ብለው አወሩ? አሁንማ ምን ተቃዋሚዎች ገንዘብ እየከፈሉ እየታሰሩ ገንዘብ ከፍለው ሰሩን እያሉ ከዛ በኋላ ገንዘብ ይከፍሉና ይታሰራሉ። ገባ? ገንዘብ ከፍለው እሰሩን እያሉ ይታሰራሉ። እውነት አይደለም፣ መንግስት አይደለም የሚያስራቸው ብለው የጎበዜን ሲሳይ ጉዳይ ጽፈው አይቼ የሰው ልጅ አይኔን ግንባር ያርገው እውነቱን አላይም የሚል በአይኔ ያየሁት ነው። ጽሁፉንም እማምናቸው የማከብራቸው ሰዎች የጻፉት የተናገሩት ነው። እንዲህ አይነት ነገር አለ እና በጣም የሚያሳዝን ነው።
ልክ ነው። ይሄ ግን ግለሰቦች ብቻ አይደለም የሚጽፉት። የሚገርመህ ይሄ ሲስተሚክ ነው፣ ኦርጋናይዝድ የሆነ በተለይ ደግሞ አብይ ላይ የምታየው ትንሽ ደግሞ አንድ ወያኔ ላይ ይሻላል። እብሪቱም ስላለ ነው መሰለኝ አንዳንድ ነገሮች እውነቶች ትልቅ እያሩ ያወጣል። ይሄ የአብይ መንግስት ከመጣ ወዲህ የውሸት ፋብሪካ ነው ኢትዮጵያ ውስጥ የተቆለለበት። የውሸት ፋብሪካ የአሁን ያልከው ምንድን ነው? አይኔ ግንባር ያደርገው አይነት ነገር እኮ ነው። እና አደገኛ ናራቲቭ ነው። አንተ አገር በውሸት ነው የተገነባችሁ ነው የምለው እኔ። ምንም ነገር ጠቅላይ ሚኒስትሩ የሚናገረውን ከኢትዮጵያ መንግስት አካባቢ የሚወጡትን መመሪያዎች አንድም ነገር አላም። እና ብዙ እነዚህ ግን ምንድን ነው ኦርጋናይዝ ናቸው፣ ገንዘብ ተከፍሏቸው ነው የምትሰሩት። አሁን እኔ አንድ ነገር ሳወጣ በፌስቡክ ላይ አይተህ እንደሆነ መጀመሪያ ቀድሞ ተግሽ ቀዳድሞ ኔጌቲቭ ነገር የሚጽፈው የተከፈለው ሰው ልጅ ነው። ያ ሰው አይደንቲቲ የለውም። በደንብ አስተውለህ እንደሆነ ፌስቡክ ላይ አሳዝን አንድ ነገር ሞታ ሞለጋ ውስጥ የሞተውን አማራ ቁጥር የምናውቀው ነገር ለጊዜ 3400 ተቆጥሯል። እንግዲህ ወደ 1000 ይደርሳል። እነዚህን ሞቱ ብለህ ስጽፍ መጀመሪያ ላይ ኔጌቲቭ ሆኖ የሚጽፈው ኦሮሞውንም እኮ አሁን እኮ እኔ እንደው ስሜታዊ አታድርገኝና 90% ከኢትዮጵያ ጋር እዚህ የምኖርበት ከተማ ገተንበርግ ሰው ጋር ንግግር አቁሜያለሁ። ምክንያቱም እንትን ፌክ ነው። እንግዲህ ስታቲስቲኩን ተመልከት። 80-90% ማናገርም ባላት እንኳን ባላወቁት ለምን ብትለኝ ስለ አማራ ስጽፍ ወይም ደግሞ አማራ ብቻ ነው ቡራዮም ክርስቲያኑም ብዙ ነገር የተገደሉትን እዚህ ምንድን ቡራዮም ላይ አንስች ብጽፍ ያለው ያ ነው ምጽፎ ሚሊ ምንዶ ታቃለ የኢዲየትነታቸው በዛት ስለ ኦሮሞ ስለምን አጽፍ አማራ ብቻ እኮ አይደለም። ይሄ ኢሚዲየትሊ አንድ 5 ሰዎች መንገድ ላይ ሲናገሩ ጥያቸው ይጃል። በዛ ሲያበያ ምንድን ነው ነው ምለው እንደዚህ ህብረተሰቡ እንደዚህ ያበለሻሸው ነው የምለው። ከማጋ ነው የኖርኩት ያልኩት ለመናገር። አሁንም ቢሆን ከማን ጋር እንደምንኖር አናውቀውም
እኛ። ዶክተር ግርማ አሁን በዚህ በዶክተር አብይ ዘመን በጣም ከተባባሱት ነገሮች አንዱ የውሸት ካድሬዎች ይሄ አፋቸው ቅቤ የሆነ ውሸት ለሆዳቸው ያደሩ በቅርቡ ግርማ የሽጥላ የሚባል የአማራ ምንድነው ማለት ፒፒ ምንድነው ብልጽግና ከፍተኛ ባለስልጣን ነው። ግን አንድ ቀን አንድ ቪዲዮ ላይ የአካባቢውን የፖለቲካ መሪዎች ሰብስቦ ለምጣዱ ስንል አይጧን እንድታልፍ አውቀን ዝም አልን አለ። ሲያስረዳ ምን ማለቱ ነው? ወዲያው ሲያስረዳ አማራውን እየጨፈጨፉ ራሳቸው እየጨፈጨፉ ፎቶ ያነሱና ይሄው ወለጋ ውስጥ ተገደሉ ይሉናል፣ አልቅሱ ይሉናል፣ ተሰለፉ ይሉናል ብሎ ተናገረ። ይሄን ያለው ፋኖ የሚባሉትን ነው እንግዲህ የፈረደባቸው። አማራውን ጨፍጭፎ ወለጋ ውስጥ ፎቶ ያነሱና እኛን ኑ ተሰለፉ አልቅሱ ይሉናል፣ እኛ እናውቃለን ማን እንደገደላቸው፣ አሁን ዝም ያልነው ለምጣዱ ስንል አይጧ ትለፍ ብለነው ያለው ሰውዬ እርስዎ እንዳሉት ይሄ የአንድ ግለሰብ የግሩፕ አይደለም፣ የግሩፕ ነው። በጣም ኃይለኛ የሆነ ዲስኢንፎርም የሚያደርግ ግሩፕ ተፈጥሯል። ይሄንን አባባሉን አሻሽለውት አሁን ምንድን ነው የሚባለው? ወለጋ የሚጨፈጨፉትን የሚገድለው ፋኖ ነው ብለው የኦሮሞ ፒፒም ሌሎችም የመንግስት አካባቢ ያሉ እንትን ማለት ጀምረዋል፣ መለፍለፍ ጀምረዋል። እንግዲህ ምን ያህል ካድሬዎቹ እንዴት በተቀናበረ ሁኔታ እንደሚሰሩ የሚያሳይ ነው። እና በጣም የሚያሳዝን ነው። የኢትዮጵያ ሁኔታ አሳዛኝ ሁኔታ ላይ ደርሷል። ግን እርስዎ እንዳሉት ይሄ ሙስና አንድ ቦታ ላይ ምን ብለዋል? ሙስና፣ ኮራፕሽን፣ በዝምድና መስራት፣ ኔፖቲዝም፣ ለወዳጅ ለዘመድ ወዘተ ለጓደኛ የፖለቲካ የኢኮኖሚና የሌሎችም ጥቅሞችን እንዲያጋብሱ ማድረግ አንድን አገር ከእድገት ወደ ኋላ የሚጎትትና ህብረተሰቡን እንዲመረውም የሚያደርግና አገሪቷን አዘቅት ውስጥ የሚከት ነው ብለዋል። አጠር አድርገው ሁለት ሶስት ደቂቃ ላይ ይችን ይንገሩኝና ወደ ሌላ ጥያቄ ይገባሉ።
ምክንያቱም በቃ እኔ ዋይ ዱ ኔሽንስ ኮላፕስ የሚለውን አጥንቼ ስድስት ነጥቦች አሉ እዛ ላይ ስድስት እነዚህን ኢትዮጵያ ውስጥ ላየዋቸውን በቃ ስድስቱ ነጥቦች ኢትዮጵያ ውስጥ ተሟልተዋል። ኤምፒሪካል ዴታ አለኝ።
እነማን ናቸው
ስድስቶቹ? እንግዲህ በአማርኛ እየተጋገዝን ዘ ዲኬ ኦፍ ዘ ፖለቲካል ስትራክቸር ማለት የፖለቲካ ተቋማቱ
መበስበስን በለ
መዋቅሩ በስብሷል። አሁን ይቻላል ነው መበስበስ የሚለው ቋላት እና ያው ነጻነት የለም ፍሪደም የለም እንደምታውቀው ብዙ ነገሮች ማውራት ይቻላል። ፖለቲካል ዊክነስ ኢን ዘ ኤስታብሊሽመንት። ሁለተኛው ዲስኢንቴግሬሽን ኦፍ ዘ ሶሻል ስትራክቸር ነው። ባህላዊ የሆኑ ወይ መንግስታዊ የሆኑ ከጤና ተቋም ጀምሮ የባህል ተቋማትን የምናየው ነው። ብዙ ተቋማት
ፈራርሰዋል።
ሶሻል ስትራክቸሩ ራሱ ዩኒቨርሲቲም ያው ሶሻል ስትራክቸር ነው የሚገባው እና የታሪክ ዲፓርትመንት ቆመዋል። ታሪክ አይጠናም። በኋላ የምናይበት መነጽር ሁሉ ቆሟል። ሶሻል ስትራክቸሩ እንዳለ ኮረንስ የሚባለው ስትራክቸራል ኮረንሱ ሶሻል ዩኒቲ የሚሉት ነገር የለም። ሶስተኛው ምንድነው? ዘ ኮላፕስ ኦፍ ዘ ኢኮኖሚክ ሲቹዌሽን ነው። ኢኮኖሚው ሞቷል። አንድ ዳቦ ስንት ነው ያሉኝ? 15 ብር። አንድ እንቁላል ስንት ነው? 15 ብር። አንድ ዳቦ ወደ 50 ገባል ነው ያሉኝ። እንግዲህ ይሄ እንግዲህ አራተኛው ምንድነው? ዘ ዲክላይን ኦፍ ኤቲክስ የሚባሉት የስነ ምግባር እና የግብረ ገብ መዝቀጥ ነው።
ወንድሙን ገሎ በወንድሙ ሬሳ ላይ ለሆዱን ለመሙላት የሚታገል ህብረተሰብ ፈጥረናል። ዚስ ኢዝ ዘ ፋክት።
ይሄ በቃ ዲክላይን ኦፍ ኤቲክስ የምንለው ነገር እኔም ብዙ ጊዜ አማርኛ የሚመቸኝ ፈሪሃ እግዚአብሔር ነው። ሰውየው እግዚአብሔር ማመን አላመነ ፈሪሃ እግዚአብሔር ነው። ስነ ምግባር ግብረገብ፣ ያ ደግሞ ሰው ነው። ሰው አይደለንም። ኢትዮጵያ ውስጥ ሰው የለም እያልኩ ነው። እየጠፋ ነው።
ኦኬ፣
አምስተኛ አንድ ነው የቀረኝ። ስፕሬድ ኦፍ ቫዮለንስ የሚሉት አመስ ያው ቫዮለንስ እንደምናየው መግደል ነው። እንግዲህ በተለይ ደግሞ አብይ ስልጣን ላይ ከመጣሁ እኔ በዊክሊ ኢትዮጵያ ውስጥ በተለይ አማሮች በሚኖሩበት አካባቢ ከ300-400 ሰው ይሞታል ነው የምንለው። ሂሳቡ እንደዛ ነው። የመጨረሻው ምንድን ነው? ኮንትሮል ኦፍ ማይንድስ አክቲቪቲ የሚሉት ነገር አለ። በቃ ህዝቡ ማሰብ አቁሟል። በድኑ ነው የሚቀጣል ኢንአክቲቭነስ በቃ በፕሮፓጋንዳው ብዛት የተነሳ ጫና ጭንቅላቱ መንተኛ ነው። በቃ ደንዟል። ምንድነው ሳይኪክ ነምብነስ የሚባለው ነገር አለ። ይሄኛው ነው በጣም እንደው ላጠና የምፈልገው ጭንቅላቱ። እንዳንዱ አንድ 10 ሰው ጭንቅላት ወስደህ ደቡብ ላቦራቶሪ ውስጥ የሞቱ ማለት ነው። እና ምን ያህል ነምብነስ የሚሉት
መደንዘዝ ነው።
አዎ ይሄ ነው። አራት ስድስቱ ኢትዮጵያ ውስጥ ነው። ስድስቱም ተሟልተዋል
ዶክተር። እንግዲህ ሰዓት የደረሰ ነው። ሰዎች የአብይን የዚህ የኢትዮጵያ ድምፅ ሬዲዮ የስቶክሆልም ያለው የኢትዮጵያ ድምፅ ሬዲዮ በጣም ይደግፍ ነበር ዶክተር አብይን፣ ጊዜ የሚሰጣቸው ይል ነበር፣ ይሄ ነገር ይስተካከል እያለ በተለያየ ጊዜ ሀሳቡን ያቀርብ ነበር። ክሪቲካል ሰፖርት የምንለውን እንደግፍ ነበር። ይሄ ነገር ትክክል አይደለም፣ ይስተካከል፣ ለእድገታችን ለወደፊት ሀገራችን ይጎዳል እያለን ሀሳብ እናቀርብ ነበር። ግን እንደዛ ሀሳቦችን በምናቀርበት ጊዜ ደጋፊዎቻቸው፣ አይን የጨፈነ ደጋፊዎቻቸው አትናገሩ፣ አትጋገሩ፣ ዶክተር አብይ የፈለጉትን ያርጉ፣ የፈለጉትን ይበሉ ይሉን ነበር። ግን የረሱት እነዚህ ሰዎች የዶክተር አብይ አደ ሂውመን ቢንግ እንደ ሰው አደ ፊዚካል ኤንቲቲ እድል ገጥሟቸው ፍርድ ላይ እንኳን የማይቀርቡ ቢሆን የእሳቸው ዘር ማንዘር ጥያቄ ውስጥ የሚገባበት ሁኔታዎች ከተስተካከሉ እሳቸው ራሳቸው ፍርድ የሚቀርቡበት ጊዜ ሊመጣ ስለሚችል ከዛ ቀደም ብሎ እሳቸውን የሚወዱ ሰዎች ይሄ ነገር ትክክል አይደለም እባክዎት ያቆሙ ብለው መምከሩ አያዋጣቸውም ነበር።
እሱማ ነው። በጣም አደገኝ ከባድ ጥያቄ ነው። ምንም እንትናንም ራሱ እንደምታውቀው ዲክታተሮች የሚጠቀሙበት ዘዴ ነው። ብዙ ማኒፑሌሽን አለ። ሂትለርን ደፍሮ የተናገረው የለም። ማነው ስሙ መሰለኝም በዓለም ላይ ታሪክ ውስጥ የታወቀ ነገር ነው። በተለይ ምሁር ነኝ የሚለው በጣም አደገኛ ነገር፣ ሌላ ጊዜ የምመለስበት ነው። አደገኛ አደገኛ የሆነ እኔ እውነቱን ልንገርህና እዚህ አንተ አሁን ከአንተ ሬዲዮ ጣቢያ ነው ኤምባሲ ብዙ ሩቅ አይመስለኝም። እዛ ውስጥ አንድ ህብረት ነበር፣ ካውንስል የምንድን የተሰባሰብንበት እንትን ነበር። ምን ኮሮናን
አውቃለሁ፣ አስታውሰዋለሁ።
እዛ ግሩፕ ውስጥ እኔ ብዙ ጊዜ ይጽፋለሁ፣ እንደ ረባሽ ነው የምቆጠረው። አማራ ህዝብ በተገደለ ቁጥር አወጣለሁ። አንድ ሰው ድምፅ አይሰጥም። ይሁለ ሀያዎቹ ሜዲካል
ዶክተርነ
ነው የሚሉት። አዎ አንዳቸውም ድምፃያቸው ነ ሌላ ዛሬ ጠዋት ትላንትና አንድ ፖስት ያደረግኩታል። ፒፕል ቱ ፒፕል የሚባለው 280 አባላት ያሉት ብቻ ሜዲካል ዶክተርስ አሜሪካ ነው አብዛኛው የሚኖረው። ሌላው ኢትዮጵያ እስከ 100,000 ሰው ጋር አሉ ይደርሳል። ለጥፍ ያለው አንድ ሰው የሚገርም ነው። በተለይ ፒፕል ቱ ፒፕል ዝም ነው በቃ። አንዳንዴ ነው በቃ
ልገላግሎት። ይህንን ጥያቄ በተመለከተ እኛም ጋር የደረሱ ኢንፎርሜሽኖች አሉ። በቅርቡም ደውሎ የነገሩኝ ኢንፎርሜሽኖች አሉ። ይመጣሉ የተለያዩ ኢንፎርሜሽኖች። በዚህ በተለይ ደግሞ እዚህ እርስዎ የነበሩበት ያ ግሩፕ በአብዛኛው ከዚህ በፊትም ወያኔ በነበረበት ጊዜ ግማሾቹ እዛ አካባቢ ይሯሯጡ የነበሩ ኢንተረስት ያላቸው የኢኮኖሚክ ኢንተረስት የነበራቸው አሁንም ደግሞ እንደገና ተገልብጠው የኢኮኖሚ ኢንተረስታቸውን ለማስጠበቅ እዛው አካባቢ የሚሯሯጡ እንዳሉ አውቃለሁ። ኢንፎርሜሽን ደርሶኛል፣ አውቃለሁ። ቢዝነስ አላቸው። እንደነዚህ አይነት ሰዎች ደግሞ የፈለገው ቢመጣ እናታቸውን ሸጠው ትርፍ የሚያገኙ ከሆነ እንኳን ለህዝብና ለሀገር ቀርቶ እናታቸውን መሸጥ ወደኋላ የማይሉ ናቸው። ሶ ይሄ ሊያሳዝንም የሚገባ አይደለም፣ ሊያበሳጭም የሚገባ አይደለም። እንዲህ አይነት ሰዎችን ህሊናቸው ነው ሊወቅሳቸው የሚገባው።
ግን ለአቋርጠህና እነዚህ ሰዎች ፕራይቬት እኮ ኮንታክት ያደርጉኛል። የምትሰራው ስራ ሁሉ እናደንቃለን። ያው እዛው ላይ እንዴት አድርገን አስተያየትን ስትግራ ገብቶን ነው አንተ ጀግና ነህ ኦልድ ነህ ምናምን በግል እኮ ሁሉም በግል ይደውላሉ። አንተ ነ ታገልክ ነው ምናምን ይላሉ። አሁን ምን ያህል ይሄ ራሱ እንደገና ስድብ እንደሆነ አልገባኝ።
ሞኝ ነህ ማለታቸው ነው። በቃ ሲምፕል፣ አንተ ሞኝ ነህ ትጋፈጣለህ። እኛ ልጄ ሞኝ አይደለንም፣ የምንፈልገውን የሆዳችንን ጥቅማችን እናውቃለን። እናንተ ተጫዋጫሁ፣ እኛ የምንፈልገውን ለግል የሚጠቅመ እናደርጋለን ነው የሚሉት። ስድብ ነው፣ ሞኝ ነህ ነው የሚሉት። እኔ ደግሞ እንደነዚህ አይነት ሰዎችን ህሊናዬ ስለሚጠየፋቸው ስሜት አይሰጡኝም። በግሌ
በአይነቱ ልንገርህና ብዙ ሰዎች በጄኖሳይድ ተጠያቂ ናቸው። ጄኖሳይድ እኮ ሄደ ስለገደልክም ብቻ አይደለም።
ኤግዛክትሊ
ጄኖሳይድ ወይም በአማርኛ እንግዲህ የጅምላ ጭፍጨፋ ኢትዮጵያ ውስጥ የለም ይላሉ ብዙ ሰዎች ይላሉ። የማውቃቸው ሰዎች ራሱ እንትና ናምንን እኔ አውቀዋለሁ። ጄኖሳይድ አይደለም ግድያዎች ናቸው ነው የሚለው።
እኔም አውቀዋለሁ ናምንን።
ብዙ ሰዎች አሉ፣ ብዙ ሰዎች እዚህ ግሩፕም ውስጥ እንዳልኩ የኮሮና ግሩፕ ውስጥም ጄኖሳይድ የለም ይሉሃል። እና የሚያሳዝነው ምንድን ነው ጄኖሳይድን ያው የጅምላ ጭፍጨፋን ከካድክ አንተም የጀኖሳይዱ ተጠያቂ ነህ። ዲናል ይሉታል። ማለት የተለያዩ ሌቭሎች የመካድ ደረጃዎች ነው። በህንድ መካድ ይህንን ዶክመንቱን የነዚህን አደርባዎች ሰብስቤ ለህግ ባቀርበው ፍትህ ባለበት እንደው አገር ሊከሰሱ ይችላል። ይህ አሁን የጠቀስናቸው ሰዎች ሁሉ እስር ቤት የሚጠብቃቸው ነው
እንዴ?
ወቅቱ የተፈቀደ ጊዜ
ትክክል። አንድ ምሳሌ ልጥቀስልዎት። ኖይ መለርን ያውቃሉ? ፓስተር ኖይ መለር። ፓስተር ኖይ መለር በጀርመን ጊዜ ጀርመን ስልጣን በያዘ ጊዜ በሂትለር ጊዜ ጀስት ምንም ባለመናገሩ ምንድነው ያደረገው? መጀመሪያ ኮሚኒስቶቹንና ሶሻሊስቶቹን ሲያስሩ እኔ ምን ቸገረኝ እኔ አያገባኝም እኔ ኮሚኒስት አይደለሁ እኔ ሶሻሊስት አይደለሁ አልኩ አለ። ቀጥለው ሰራተኛ ማህበሩን ተወካይ ሲያስሩ እኔ ምን ቸገረኝ እኔ ሰራተኛው ማህበር ተወካይ አይደለሁ አልኩ አለ። ቀጠሉና ጁሶችን ይሁዳዎችን ሲጨፈጭፉና ሲያስሩ እኔ ምን ቸገረኝ እኔ ይሁዳ አይደለሁ አልኩ አለ። መጨረሻ ላይ ግን ወደ እኔ ሲመጡ አለመግባት ከጊዜ በኋላ መፈጠሩ አይቀርም በመሐከላቸው ከናዚስቶች ጋር አለመግባት ሲፈጠር ወረወሩት እስር ቤት። እንዳጋጣሚ ሆኖ ኖይ መለር ፓስተር ኖይ መለር ሁለተኛው ዓለም ጦርነት ሲያልቅ ህይወቱ ተረፈች። ከእስር ቤት ውስጥ አሜሪካኖች አስለቀቁት። እድሜ ልኩን እስከሚሞት በ86 መሰለኝ የሞተው ፓስተሩ፣ እስከዛ ድረስ ያንን ኃጢአቱን ይህንን ግድ የለኝም በማለቱ ብቻ ያንን ኃጢአቱን እንትን ለማለት ዓለምን እየዞረ እንዲህ መደረግ የለበትም ነግ በእኔ ነው ማለት ያለብን እያለ ሲያስተምር ነው ህይወቱ ያለፈችው። ስለዚህ እሱ ራሱ ጥፋተኛ መሆኑን ራሱ ነው የተሰማው፣ ማንም ሳይከሰው።
እኔ አንድ ነገር አንድ ደቂቃ አለኝ።
አንድ ደቂቃ አለሁት።
በደርግ ዘመን በአንድ እስር ቤት በነበርኩበት ጊዜ አንድ የሆነ ግለሰብ ነው የጻፈው። ሊጎበኙን ከሩቅ ቦታ የመጡት አያቴ ብዛት ያላቸው ዘመዶች ጠይቀውኝ እንደማያውቁ ሲሰሙ የተናገሩት እዚህ ይለኛል። አየህ ሰውየው እስር ቤት ነበር በደርግ ጊዜ ዘመድ አልጠየቀውም። እና እናንተ እንዴ አባቱ ምን ይላሉ? እናንተ ፈሪዎች በቁም ያልጠየቃችሁትን ነገ ሞት ቢባል ለቅሶን እንዳትደርሱ በመቃብሬም ላይ እንዳትገኙ አሉ ይላል አባት። ግን እኔ ምላለሁ እየሞተ ያለው አማራ ብቻ ከመሰላችሁ፣ እየሞተ ያለው ወለጋ በመገኘቱ ብቻ ከመሰላችሁ፣ እየሞተ ያለው ገበሬውና ድሃው ብቻ ከመሰላችሁ ተሳስታችኋል። እነዚህ ሰዎች ነው ምለው አሁን የተነጋገርነው። እየሞተ ያለው ፍትህ፣ እየሞተ ያለው የአገር ማሰሪያ ድርና ማጎ ነው። በፍርሃት ቆፈን ተተብትበን ዛሬ ለሚሞተው ድምፅ ካልሆን ነው ነገ ማን ስለኛ እንደሚጮህ አስበንበታል።
በነገራችን ላይ ፕሮፌሰር ለማጠቃለያ አንድ ነገር ልናገርና ልሰናበትዎት። የእኛ ሰው ሲተርት አይሆንንም ትተህ የሆነ አንድን ጠርጥር ይላል። እርስዎ እንዳሉት ይሄ በገጠር ያለው ድሃው ገበሬው ብቻ አይደለም የሚሞተው፣ ወደፊት አዲስ አበባ መካከል ያለውም ይደርስበታል። ያው ሰሞኑን እያየን ነው በየትምህርት ቤቱ አዲስ አበባ ትምህርት ቤቶች የኦሮሚያን ባንዲራ ካልሰቀልን እያሉ እኛ ሰፈር አካባቢ ሽሮ ሜዳ ሁሉ ግብ ግብ እየፈጠሩ ነው። ይቺ እንግዲህ ኢን ዘ ሎንግ ራን አዲስ አበባ ራሱ ነገ የሚደርስበትን አያውቅም። እና ቅድም ያልኩት ይሄ አይደርስንም አይሆንንም ትተህ ይሆናልን ጠርጥር ይላል የሀገሬ ሰው ሲተርትና፣ የማይደርስ ነገር የለም። ብዙ አይሆኑም ያልናቸው ነገሮች ኢትዮጵያ ውስጥ በአይናችን ቆመን እያየን እየደረሱ ስለሆነ ከመድረሱ በፊት መፈራገጡ ይሻላል።
ማስተማራችንን እንቀጥላለን።
ትክክል
ነገር እሱ ነው። ተስፋ ለመቁረጥ ነው።
ትክክል።
ብዙ ስህተቶች አሉ። ብዙ መታረም ያለባቸው ነገሮች አሉ። አመፅ ይኖራል። እንደነገርኩ ኮላፕስ አድርጓል ሶሳይቲው። ያ የሚመጣው አመፅ ብዙ ነገሮችን ያስተካክል።
በነገራችን ላይ የእርስዎን የሙስና ሁኔታ በተመለከተ የእርስዎን ጽሑፍ የሚመስል ኢትዮጵያ ውስጥ አሁን በተለያዩ ሚዲያዎች ውይይት እየተደረገ ነው። በተለይ ሴቶቹን ምንድን ነው እንትን ያልኩት ያየሁት ሴቶቹን በግብረ ስጋ ግንኙነት ያስቸግሯቸውና ከዛ እንደገና 100,000 150,000 ክፈሉ ይሉና ያንን ሁሉ አስከፍለው ስራ እንሰጣቸዋለን ብለው መንግስት መስሪያ ቤት ያሉት ስቃዩን ህዝቡን ነው የሚያሳዩት። ቴሌቪዥን ፕሮግራም ሁሉ መሰራት ተጀምሯል። ሀገሪቱ የሙስና አገር ሆናለች። ይሄንን ፈጣሪ ይሰውረን እንጂ ችግራችን ትልቅ ነው። ጌታዬ እጅግ በጣም አመሰግናለሁ። እርስዎ ለዚህ ሬዲዮ ትልቅ አስተዋጽኦ እያደረጉልን ነው። የትምህርቱን ጉዳይ የቋንቋን ጉዳይ እንመጣ ብለን ቴክኒሽያኖቹ እየጨቀጨቁኝ ነው። ሰላም ጤና ይስጥልኝ። በጣም አመሰግናለሁ ጌታዬ። አሜን። አድማጮቻችን እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበር። እዚህ ያለነው በሙሉ መልካም ሳምንት እንዲሆንላችሁ እንመኛለን። በሚከተለው ሳምንት ቴክኒኩን ሞር አሻሽለን ሞር ተሰልጥነን አዲሶቹም ከዚህ የበለጠ ሰልጥነው ለዚህም በጣም በጣም ደስ ይለናል። ይሄን ያደረጉትም በጣም እናመሰግናቸዋለን። እዚህ ድረስ እየመጡ ቢሰሩ ወንድሞቻችንን እናንተም ተባበሩን እንላለን። ጤና ይስጥልን። እስከ ሳምንት መልካም ሳምንት። አንድ የትግርኛ ተናጋሪ ወገናችን ደውለው ቅድም ያሰማችሁት የትግርኛ ዘፈን የትግራይን መገንጠል የሚደግፍ ነው ገብቷችኋል ወይ ብለውናል። እንደሱ ከሆነ ታላቅ ይቅርታ እንጠይቃለን። ይሄ ያለማወቅ ያመጣው ችግር ነው። የቋንቋ ያለማወቅ ያመጣው ችግር ነው። ታላቅ ይቅርታ እንጠይቃለን። ስህተት መሆኑንም ደግሞ እናምናለን። የእኛ ትልቁ ችሎታችን ስህተታችንን ማመን እንችላለን። ስህተታችንን እናምናለን። ተሳስተናል። እንደሱ ከሆነ መልካም ሳምንት።
Lila yine ale nanchi.